Adams Radio Fabiano. ይህ በስቶኮል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሀገር ወዳዱና ወገን አፍቃሪው ወንድማችን አቶ ታምራት አዳሙ ባደረበት ህመም ምክንያት በህክምና ሲረዳ ቆይቶ ባለፈው ማርች 14 ቀን ከሌሊቱ 8 ሰዓት ከ30 ከዚህ ዓለም በሞት ተለይቷል። አቶ ታምራት አዳሙ አገሩንና ወገኑን አፍቃሪ፣ ለፍትህና ለእኩልነት የቆመ፣ ወገኑን መርዳት የሚወድ፣ ትሁት፣ ታጋሽና ትንሽ ትልቁን አክባሪ ውድ ወንድማችን ነበር። አቶ ታምራት በኢትዮጵያኖች አካባቢ በኮሚኒቲው በቤተ ክርስቲያኒቷ በኢትዮጵያ ድምፅ ሬዲዮና በአጠቃላይ ኢትዮጵያኖች በሚሰበሰቡበት ቦታ ሁሉ ወገኖቹን ደከመኝ ሰለቸኝ ሳይል በቅንነት ሲያገለግል የኖረ ውድ ኢትዮጵያዊ ነበር። አቶ ታምራት ባሁኑ ጊዜ ከዚህ ዓለም በሞት መለየቱ ቤተሰቦቹን ጓደኞቹንና በተከላለው በስዊድን የምንገኘውን ኢትዮጵያን በሙሉ ቅስማችንን የሰበረን ቢሆንም በህይወት ዘመኑ የሰራቸውን ቁም ነገሮች ያሰብንና ያስተዋወሰን ለመጽናናት እንሞክራለን። የኢትዮጵያ ድምጽ ሬዲዮ ረዳቱና አጋሩ በነበረው በአቶ ታምራት አዳሙ ከዚህ ዓለም በሞት መለየት የተሰማውን መሪር ሐዘን እየገለጸ በዚህ አጋጣሚ ለወላጆቹ ለዘመዶቹና በአጠቃላይ ለኢትዮጵያውያን ወገኖቹ በሙሉ ፈጣሪ መጽናናትን እንዲሰጥልን እየተማጸንን የወንድማችንንም ነፍስ ፈጣሪ ከጎኑ ያሳርፍልን እንላለን። የወንድማችን የአቶ ታምራት አዳሙ የቀብር ስነ ስርዓት ሮብ በሚቀጥለው ሮብ ጧት በደብረ ሰላም መድኃኔዓለም ቤተክርስቲያን ከጧቱ 3 ሰዓት ጀምሮ ጸሎተ ፍትሐት ከተደረገለት በኋላ የቀብሩ ስነ ስርዓት በስኩክስ ሺርክ ጎደን ካፔል ሄሊጋ ኮርሸት ከቀኑ 6 ሰዓት ላይ ይፈጸማል። ወደ ከቀኑ 9 ሰዓት ገደማ ጸበል ጻድቅ በአክሰልስበሪ ሎካል ይደረጋል። ሎካሉ አድራሻው ሴልሜዳልስ ቬገን 70 ሄገርስቴን ቱኔል ባና አክሰልስበሪ ነው። ጤና ይስጥልኝ በድጋሚ ውድ አድማጮቻችን ዛሬ በአሳዛኝ ዜና የጀመርነውን ፕሮግራማችን እንዲሁ እስከ 6 ሰዓት እንቀጥላለን ከልብ የኢትዮጵያ ድምጽ ሬዲዮ የተሰማውን ሀዘን ጥልቅ ሀዘን ለወዳጅ ዘመዶቹ በስዊድን አካባቢ እንዲሁም በሌሎች አገሮች ለሚገኙ ኢትዮጵያውያን በሙሉ ያቶ ታምራት አዳሙን ከዚህ ዓለም በሞት መለየት በመልከት የተሰማውን ጥልቅ ሀዘን በዚህ አጋጣሚ በድጋሚ ይገልጻል። ፕሮግራማችን እስከ 6 ሰዓት ይቀጥላል። በዛሬው ፕሮግራማችን የተለያዩ አርስቶችን እንደተለመደው እንዳስሳለን። በቅድሚያ ከኢሳትን 8ኛ ዓመት አከባበር በተመለከተ ከኢሳት ቺፍ ማኔጂንግ ኤዲተር ኦፕሬቲንግ ኦፊሰር ከአቶ ግሩም ጋራ ያደረግነውን ውይይት እናሰማችኋለን ስለ ኢሳት ማለት ነው። ከዛ በመቀጠል ስቶክሆልም ውስጥ በሚቀጥለው ሳምንት አርብ ታላቅ ሰላማዊ ሰልፍ ተጠርቷል። የኢትዮጵያን አጋር አስተባባሪ ኮሚቴ ወዘተም ነው በአጠቃላይ እንደዚህ ይመስላል። ይሄን ሰላማዊ ሰልፍ በተመለከተ እነማን ናቸው የጠሩት? ምንድነው አላማው? ወደፊት ምን ያስባል የሚለውን አጠር ያለ ውይይት ሰላማዊ ሰልፉን ከጠሩት ድርጅቶች ተወካዮች ጋር በስልክ ውይይት ለማድረግ እንሞክራለን። በዚህ አጋጣሚ በሚቀጥለው ሳምንት ሰፋ ያለ ውይይት የኦሮሞ ኮሚኒቲዎችንና የኡጋዴን ሶማሌ ኮሚኒቲ ተወካዮችን በቦታው ስቱዲዮ ድረስ ጠርተን ውይይት እንደምናደርግ ከወዲሁ ልንገልጽላችሁ እንወዳለን። እነዚህን የኦሮሞ ኢትዮጵያ የኡጋዴን ሶማሌ ኢትዮጵያ ኮሚኒቲ ተወካዮችን ጥያቄ ካላችሁ ካሁኑ ሞሮር ይችላልላችሁ ማዘጋጅ ይችላልላችሁ። ለማንኛውም በሚቀጥለው ሳምንት ይዘናቸው ስቱዲዮ ውስጥ እንቀርባለን። በዛሬው ለት እንግዲህ ከዚህ በተረፈ የተለመደው የብሩክ
በረከት የመስናኛ ፕሮግራም አለ። በመቀጠልም በግሩም ጌታ የሚቀርበው ሳምንት በሳምንት ውስጥ አበይት ምንላቸው ዜናዎች የሚቀርብበት
ሰዓቱን ተብቆ ይቀርባል። እንግዲህ ከዚህ በተለየ ሌሎች ውይይቶችም ይኖሩናል። የዛሬው ውይይት ከበድ ያለ ነው ከጀመርነው ሰፋ ያለ ጊዜ የሚጠይቅ ነው። የብዙ ሰዎችን ኢትዮጵያኖችን እንዴት ነው አስተያየትና አመለካከት የሚጠይቅ ነው ከጀመርነው ነው ፕሮግራሙ ዛሬ ከጀመርነው በተከታታይ ልናደርግ ነው ያሰብነው። ምንድነው ፕሮግራሙ በምን ላይ ያተኮረ ነው? እስቲ አንተ ንገረኝ።
እንግዲህ ከዚህ ቀደም ጀምረነው የነበረው የተወሰነ ሐሳቦች ነበሩ። ብዙ ተቋማት የፖለቲካ ተቋማት እንዲሁም ሲቪክ ላይ ማህበረሰቡ ላይ መሰረት ያደረጉ ተቋማቶችን አንድ ላይ አድርገን በአንድ ላይ መፍትሄ መምጣት የሚችልበት ሁሉም በአንድ መቆም የሚችልበት የየግል ትግሉን አጠናክሮ በአንድነት መሄድ የሚችልበት ፋይዳው ዙሪያ ላይና ያለውን ሂደት በተመለከተ ጀመርነው ነገር ነበርና በጊዜው በተለያየ ምክንያቶች መገኘት ያልቻሉ አካላቶች አሁን ላይ ሊገኙልን ፈቃደኛ ሆነዋልና ዛሬም ላይ ከተመቻቸው ኔታውን እንጀምራለን። ከዛ እንቀጥላለን ይጀምራል። ማህበረሰቡም በተለይ አድማጮቻችን በንቃት እንዲሳተፉም በዚያ አጋጣሚ ግብዣችንን እናቀርባለን። ውጤቱ ለሁሉም ኢትዮጵያዊ መሰረታዊ ነውና መሳተፋችን ትልቅ ትርጉም ሊሰጠው ይገባል። ባይኔ አመድ
በጣም ጥሩ። እንግዲህ ተጀመርነው እንድትካፈሉበት በዚያ አጋጣሚ እናሳስባችኋለን። ሌሎችም እንግዲህ እንደ ሁኔታዎች እንዳመጡ ውይይቶች፣ ኢንተርቪውዎች፣ ቃለ መጠይቆች ይኖሩናል። እስከ 6 ሰዓት ከኛ ጋር ቆዩ። ፕሮግራማችን በፌስቡክ ይተላለፋል። ፌስቡክ ያላችሁ ወገኖቻችን በፌስቡክ መከታተል ትችላላችሁ። በቅርቡ እንግዲህ እንደተለመደው ሴፕቴምበር ላይ የኢትዮጵያ ድምጽ ሬዲዮ አመቱን የሚያከብርበት ነው። ሁልጊዜ የኢትዮጵያ አዲስ አመት ያሁኑ ደግሞ ለየት የሚያደርገው የምንድነው የሚባለው ኢዮቤልዩ የብር ነው መስለኝ 25 አመት የብር ነው አይደል? የብር ኢዮቤልዩ የምናከብርበት ነው። እንግዲህ ኢትዮጵያዊ በሙሉ ይተባበራል ብለን ተስፋ እናደርጋለን። እኔ እስከማውቀው ድረስ እንግዲህ ልታረም ዝግጁ ነኝ። አይ ስታንድ ኮሬክትድ ይላል ፈረንጅ። ከተሳሳት ታረማለሁ። ከኢትዮጵያ ውጪ 25 አመት ያለማቋረጥ ያገለገለ በተለይ ሚዲያ ንስከማቀው ድረስ የኢትዮጵያኖች ማለት እንደነበው ቪኦኤ ሳይሆን ይሄ የኛው በኮሚኒቲ ደረጃ ለኢትዮጵያኖች ለኢትዮጵያኖች የሚያደርጉት ማቀው ሌላም ሊኖር ይችላል፣ ግን አንዱና ትልቁ የኢትዮጵያ ድምጽ ሬዲዮ ነው። እና ይሄ ሬዲዮ ቢከፋም ቢለማም ለኢትዮጵያን ወገኖቹ የተቻለውን አድርጓልና ኢትዮጵያኖችም ደግሞ የሚጣሉትም ቢሆኑ የሚጠሉትን ነገር የማይወዱትን ነገር እንዲሰሙት ስላደረጋቸው ያንን እንዲዘጋጁበትና እንዲቋቋሙት እኔ የማልወደው ነገር ሲነግሩኝ ጥፋቴ ነው ብለው ሲነግሩኝ ያንን ለመማር ይጠቅመኛል እና የሚወዱት ኢትዮጵያውያን ብቻ ሳይሆን የሚወዱትም ቢሆኑ መኖሩን መደገፍ መቻል አለባቸው ምክንያቱም ስተታቸውን ይጠቁማቸዋል ስተታቸውን ይጠቁማቸው ለመሻሻል ፍላጎት ካላቸው ይሻሻላሉ የማይሻሻል ድንጋይ ብቻ ነው የማይለወጥ ሶ የምትደግፉንም የምትቃወሙንም የተሻለ እንድንሰራ እንድንምትፈልጉ ተስፋ ማድረግ እንግዲህ ይሄ ሬዲዮ እንድትረዱት እንላለን በቅድሚያ በመከታተል ፊድባክ በመስጠት ሐሳብ በመስጠት በመወያየት በመተባበር ሌላው ግን ደግሞ ለዚህ ለአምስተኛው ሰፊ ዝግጅት ነው ያሰምነው ኮሚቴ እናቋቋማለን ብለናል እናቋቁማለን በቅርቡ እንግዶች ከውጭ ሀገር ሰምታችኋል ከደፊት አና ጎሜዝ ራሷ በመልካም ፈቃዱ አትመጣለች ሌሎችን ሚኒስትሮችም ለመጋበዝ ስምምነት ላይ ደርሰናል በተለይ ያን ጊዜ ምርጫ ስለሆነ እነሱም ወደኛው መምጣታቸው አይቀርም ነው ፖለቲካ ኖርማሊ ፈረንጆች ምን ይላሉ ስክራች ማይ ባክ አውር ስክራች ዩር ባክ ከከልል ከከልል ነው እንደውኛ በኔጌቲቭ እናየዋለን እንጂ ፖለቲካ እነሱ ነው ያንተም እንሰጠኛል ለምሳሌ ስዊድን ውስጥ ፓርላማ ውስጥ ያሉት የተለያየ ተቋም ድርጅቶች አንድ ነገር ሲፈልጉ ይሄዱና የመንግስቱን ፓርቲ ይሄን ብታረጋግልን እኛ ይሄን እናረጋግልን ይላሉ ይዋዩና ኦኬ ይሄን እናረጋግላችኋለሁ እናንተ ሲሄን ታረጋግሉኛላችሁ ነው ጊቭን ቴክ ነው ስጥ እኛ ሀገር ነው ብቻ ነው እና በተለይስ ሶስተኛው ዓለም ነው ይሄ the winner takes it all አሸናፊ ሁሉንም ይወስዳል ተሸናፊው ጫካ ይገባል ወይንም ደግሞ ይገደላል ወይም እስር ቤት ይገባል ሁለቱም ግን ተሸናፊው አሸናፊም በዲሞክራቲክ መድረክ ሆነ ተቻችለው ተመካክረው ኦኬ አንተ ይበልጣል ይሄኛው ይሻላል ተባብለው ይሰራሉ እኛ ጋርና ሌሎች ሶስተኛ ደሃገሮች ነው መጣፋፋት ኖርማል ይሆነው አልካላጠፋኝ ቀጥሎ ያጠፋኛል ብሎ ይተበጋል መጣፋፋትን አንደግፍምኛ ለማንኛውም እንግዲህ ይሄንን ዝግጅት በመናረግበት ጊዜ ብዙ ወጮች አሉ ብዙ እንግዶች ከኢትዮጵያን ጋብዛለን ብለናል ተዋቂ ሰዎች ከውጭ ሀገር የሚመጣሉ ይሄንን እንድትረዱን የተቻላችሁን ሰው የወረው ያቅሙን ከወረወረ ፈሪያ ይባልምና የተቻላችሁን እንድትረዱን በተደጋጋሚ በነገራችን ላይ ስዊሽ ገንዘብያችን ተሯሩጦ ከድሮ ሊቀወንበራችን ጋር ተሯሩጦ ስዊሽ አውጥተዋል እና በስዊሽ በአንድ ሰሞን እርዱን ስንል ስዊሽ የሌላችሁም እያሉ ጨቀጭቁን ነበር አንደውም ምናሉኝ በቃ በአንተ ስዊሽ እናርጋሉ ናይ በእኔ ስዊሽ አታደርጉ የማህበር ገንዘብ እንደ ይገባ አወጣን አሁን ስዊሽ አለን በተደጋጋሚ ስዊሽ ቁጥራችንና የባንክ ፕሉስ ዜሮ ነምበራችን ቁጥራችንን እንነግራችኋለን እንገልጻለን ከዛሬ ጀምሮ እንደምትረዱን የምትችሉትን ባለሙ ተስፋን አንድም ክራውን ቢሆን ሰው ያቅሙን ከወረወረ ፈሪያ ይባል ዋናው ሐሳቡ ነው እና መልካም ቆይታ ይሁንላችሁ ውድ አድማጮቻችን እንላለን እስከ 6 ሰዓት ድረስ ከኛ ጋር
ያው ምናልባት አመድም እንደውም ካነሳው አይቀር ኢትዮጵያ ድምጽ ሬዲዮ ለ25 አመት ማህበረሰቡን ሲያገለግል ነበር ይሄ ደግሞ ሁሉም ማህበረሰብ የሚያቆው ዑነታ ነው ትርፍን መሰረት አርጎ አይደለም ትርፉ የማህበረሰብ ገጽታ ግንባታ ማህበረሰቡ ሚዛናዊ መረጃ የማግኘት ተፈጥሯዊ መብቱ ተጠብቆለት ለሀገሩም ስለሁሉም ሁኔታ ቢያለችን በዚች በሳምንት 2 ሰዓት በመናገኛት አየር ቆይታ ማህበረሰቡ መድረስ ነው ማህበረሰቡ የሚያገኘው ሳትስፋክሽን ነው ትልቁ ትርፉ አርጎ የሚቀጥለውና ይሄ ደግሞ ሊደገፍ የሚገባው በዚሁ ማህበረሰብ ነው መሆን ያለበት ሚለምነት አለን ይሄን ብቻ አይደለም ያደገም እየሰፋም ሲመጣ አገራችን ውስጥ ያለውን አምባገነን ስርዓት ተቋተ በጽናት ተቃውሞ ፍትሃዊ ስርዓት እንዲቋቋም ሰዎች መጀመሪያ ማግኘት የሚገባቸው ትክክለኛና ሚዛናዊ መረጃዎችን ነው በያስባለው እና ኢትዮጵያ ሬዲዮን ብቻ ሳይሆን በአለም አቀፍ ዙሪያም እየተንቀሳቀሱ ያሉ በተለይ ሚዛናዊና ትክክለኛ መረጃዎችን የማድረስ ስራ ላይ ያሉ አካላቶች ወይም ተቋማቶችን ማገዝ ስርዓቱን አምባገነን ስርዓት እንዲወገድ ለሚደረገው ትግል አንድ ጠጠር የማቀበል ሂደት ነውና ማህበረሰቡ አጽንኦት ሊሰጠው ይገባል። በዚህም ያለን የተወሰነ ሐሳብ እንድሰጠን ብዬ ነው።
በነገራችን ላይ ሚዲያው ይሄንን ሚዲያ ከመፈልግበት አንዱ በነገራችን ላይ ቅድም የትርፍ ምናምን ላልከው እኔን ብትወስደኝ በግሌ ከተጀመረ ጀምሮ ያለሁት አንዱ ነኝ እናንተም አላችሁ ኋላ አይመጣችሁ እኔን ብትወስደኝ ከኪሳራ በስተቀር ትርፍ ያገኘሁበት የለም ማለት ስሜቴን የምንድን ነው ህሊናዬን ከማስደሰት በስተቀር ህሊናዬን ከማሳረፍ በስተቀር ይሄ የኢኮኖሚክ ወይንም ደግሞ የፊዚካል እንቅልፌን ማጣት ለፓርከሪንግ እንኳን መክፈሉ በየቀኑ በየሁዱ ልምገብለው እኔ ራሴ ሬዲዮን አልጠይቅም ቤንዚኑ ምኑ ምንም ማገኘው የለኝም ትርፉን ተው ትርፋችን የኛ ህሊናችንን እረፍት መስጠት ነው። የምንፈልገውን የምናምንበትን ነገር ለህዝብ ማካፈል ነው። የዚህ ሬዲዮ ግን ጥቅሙ ምንድነው? ኦብጀክቲቭ ፋክቶችን ከማቅረቡም በተጨማሪ እንደ ኦብጀክቲቭ እንኳን ባይሆን አልተርናቲቭ ኢንፎርሜሽን መስጠት መቻሉ ሰው ያ የተለያዩ ኢንፎርሜሽኖችን ሰምቶ የራሱን አቋም እንዲይዝ ማድረግ መቻሉ እኛ ምን ነው በሙሉ ስህተት ሊሆን ይችላል ወይንም እርግጥም ሊሆን ይችላል ወይንም ላይሆንም ይችላል ግን ኢትዮጵያውያን አድማጮች ካንድ ቦታ ብቻ ነው የመንግስትን ብቻ ወይንም ደግሞ ተቃዋሚን ብቻ ከመስሙ የተለያዩ ኢንፎርሜሽኖችን ማግኘት ትልቅ እንትም ነው። እኔ ያ ነው ለኔ ነው ቫራይቲ የተለያዩ ኢንፎርሜሽኖችን መስጠቱ ይሄንን ሰጣለሁ። ይሄ ትክክል አይደለም የሚለንን ደግሞ አሁንም ደግሞ አለው ወልጊዜም የምምለው ነው እናስተናግዳለን። የባሁኑ ጊዜ ትልቁ የሚዲያ ባለቤት ወያኔ ነው። ኢትዮጵያ ውስጥ ገንዘቡን ማhallቁን ምኑን ይዞታል? የፈለገውን ይናገራል። በየቀኑ አገሪቷ በለጸገች 11 በመቶ 12 በመቶ 15 በመቶ አደገች ይችላል። ያንዳንዴ ይሄንን ነገር እኮ እነዚህ ሰዎች ወደው አይደለም የሚናገሩት እንብለው እንትናል። የባንክ አካውንታቸውን የራሳቸውን ሲያዩ የግል እነዚህ ስልጣን ላይ ያሉት የነሱ በ11 በመቶ 12 በመቶ ውጭ ሀገር የሚያስቀምጡት ማደጉን ሲያዩ የኢትዮጵያ ኢኮኖሚ 11 በመቶ አድጓል የሚሉ ይመስለኛል። እስከዚህ ድረስ እንትን የሚሉ መስለና የፈለጉትን መናገር ይችላሉ እነሱ ጋር የፈለጉትን ነው የሚናገሩት። ያንን ደግሞ ኢትዮጵያዊ በሌላ በኩል ኖ ይሄም ዜና አለ ይሄም ኢንፎርሜሽን አለ እስቲ እናንተ ሁለቱን አነጻጹና ሪያሊቲው እናንተ ወሰዱ ማለት መቻሉ ትልቅ 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 ነው ለኔ። እሱ ነው ዋናው። እኛ እውነትኛ ጋር ብቻ ነን እናንልም ነው እውነት እኛ ጋር ብቻ እናንልም። ምንድነው መሆን ያለበት? በህዝብ ምናምን ከሆነ ህዝብ የዴሞክራቲክ መብቱ የህዝብ ነው ምንል ከሆነ ለህዝብ አቅርብለት ህዝብን ሪስፔክት አርገውና ህዝቡ ራሱ ሁለቱንም አይቶ ይፍረድ። እኔ የምጠላው ምንድነው እኔ ያልኩት ትክክል ነው ከኔ ውጪ አታምልክልክ የሃይማኖት ነገር የሚያደርጓሉ ከኔ ውጪ ምንም ነገር አትስማ አትይ አትናገር የሚሉት ነው የሚቃወሙ።
አዎ ልክ ነህ። እንግዲህ አመድ ቀደም ባነሳው ሐሳብ ላይ ለምሳሌ በሚዲያዎች ላይ የሚወዱንም የሚጠሉንም ሰዎች ይኖራሉ ብላል። የትኛውም የዓለም ሚዲያ ላይ የትኛውም ያለ ሚዲያ ያለ ተቃውሞ ያለ ድጋፍ አይኖርም እና ብዙ ጊዜ ድርጅቶችም ሊሆን ይችላሉ ግለሰቦችም ሊሆን ይችላሉ በህዝብ ላይ በደል ሊያደርሱ ይችላሉ። የሚዲያው ድርሻ ያንን በደል ለህዝብ ማሳወቅ ነው ጥንቃቄ እንዲያደርግ ማድረግ ነው የትኛው ጋር ችግር እንዳለ መግለጽ ነው የሚዲያው ኃላፊነት። እንደ ይሄ በ25 አመት ውስጥ ብዙ ኃላፊነትን ተወጥቷል። በ25 አመት ውስጥ ካንተ ጋር ብዙ ሰዎች እዚህ ሚዲያ ላይ ሰርቷል። አሁንም ደግሞ ከሚዲያው ከዚህ ከስቱዲዮ ውጪ ሆኖ በተለያየ ሙያቸው ይሄንን ሬዲዮ የሚደግፉ ሰዎች አሉ። እነሱንም ሳናመሰግን አንቀርም። እግረ መንገዳችንን ይሄን ካነሳን አይቀር ሬዲዮናችን እስከዛሬ ባለው ሁኔታ ብዙ ደጋፊዎችም ብዙ ተቺዎችም ቢኖሩትም እኛ ደግሞ ማድረግ ያለብን የትኛውንም ማህበረሰብ ተበደልኩም በደልኩም የሚለውም ማህበረሰብ እዚህ ስቱዲዮ መጥቶ ሐሳቡን የመግለጽ መብት እንዳለው ከዚህ በፊትም ነግራለሁ። እንደው ማስተዋውሳለሁ እዚህ ሬዲዮ ላይ አንተ አምባሳደሯም ሐሳቤን መግለጽ ፈልጋለሁ ካለች መጣ መግለጽ ትችላለች ብለሃልና ይሄ ስቱዲዮ ለየትኛውም ማህበረሰብ ክፍት ነው። ማንም ሰው ሐሳቡን በነጻነት የሚገልጽበት ነው። ሳይድ የሚያደርግ አይደለም ሚዲያ ነው። ሚዲያ ደግሞ ሁሉንም በእኩልነት የሚያስተናግድ ነው። ስለዚህ እስካሁን እየተሰራበት ያለው የኢትዮጵያ ድምጽ እየሰራ ያለው ሁኔታ ሊያስመሰግነው የሚገባ ነው። እና ሚዛናዊ ነገር እየሰራ ነው ያለው
ባይ ነው። በነገራችን ላይ አምባሳደሯን እዚህ የነበሩትን አምባሳደር ካነሳ ሃይቀር አንድ ከሳቸው ጋር በሴክሬታሪያቸው አማካኝነት የተነጋገርነው ነበር ኢንተርቪው እናደርጋችሁ ኦኬ ግን ጥያቄውን መጀመሪያ ላከለን ለተኛ ደግሞ ኢንተርቪው እናደርገው አንተ ኤምባሲ መጣ ነው ሲሉኝ እኔ ሌላ ምንም የፍራትም ምንም አይደለም እኔ ከሰኞስ ጋር ምንድነው ጉልበቴን ሸጬ የምኖር ሰው ነኝ ማለት እንቅላቴን ሸጬ ለስዊድን መንግስት የምኖር ሰው ነኝ ከሰኞስ ጋር አልችልም እናንተ ደግሞ ከሰኞስ ጋር ነው የምትሰሩት ስለዚህ ኤምባሲያችሁን እንዳታ አልችልም ለተኛ ጥያቄ መስጠቱ ለምን ነው አስቀድሜ መስጠት ያለብኝ በሚለው ሳንስማማ ቀረ። ለዚህ ነው አሁንም ቢሆን እነዚህን ሁለት ኮንዲሽኖች ማስቀምጡ ከሆነ የመንግስት ወካዮች ነን የሚሉት ኤኒ ታይም በማንኛውም ጊዜ ዝግጁ ነው ኢትዮጵያ ድምጽ ሬዲዮ ልናስተናግድ የምትሉትን ልናስተናግድ ዝግጁ ነው። አሁንም እናገራለን ግልጽ ነው። ይሄን ካልን በኋላ እንግዲህ ፕሮግራም በፕሮግራማችን መሰረት
አሁን ቀጥላለን። እንግዲህ አመድም ያነሳው ነጥብ ትልቅ ነጥብ ነው። መረጃ ማህበረሰብ የማግኘት መብት አለው። ይሄ የተባበሩት መንግስታትም አርቲክል 19 ብሎ የሚደመድመው ሰዎች መረጃ ያለ ገደብ የማግኘት ተፈጥሯዊ መብታቸው ሊጠበቅ ይገባል የሚለውን ነገር የሚያስቀድም ሁኔታ ነው ያለው። ሬዲዮናችንም ደግፎ ማህበረሰብ የተመጣጠነ መረጃ ማግኘት አለበት፣ ከቀኝም ከግራም ሁሉም ማህበረሰብ ፈቃደኛ የሆነ መጥቶ ሀሳቡን መግለጽ የሚችልበት መድረክ ክፍት ነው። የሬዲዮናችንም ብቻ አይደለም በዓለም አቀፍ ደረጃም ኢሳትንም ጨምሮ ቀጣይ ውይይታችን ኢሳት ስለሆነ ወደዛ ያልወሰደውና ኢሳትንም ጨምሮ እንግዲህ ወደ ኢትዮጵያ ሚዛናዊ መረጃ ለማድረስ የሚደረግበት ጥረት አለ። አምባገነን ስርዓት ደግሞ በተለይ ደግሞ እንደዚህ አይነት ሚዲያዎችን የማፈን ትልቅ ስራዎችን ይሰራል። ኢትዮጵያ ውስጥ በሚሊየን የሚቆጠር ህዝብ በተራበበት ሀገር ውስጥ በሚሊየን የሚቆጠሩ ዶላሮችን እየከፈለ እንደዚህ አይነት ሚዛናዊ መረጃዎችን የሚያስተላልፉ ሚዲያ ተቋማቶችን ያፈናል። ኢሳት ከዚህ እንትን ውስጥ አንዱ ነው። እኛ ጋር በቀጥታ መጥቶ ማፈን የሚችልበት እድል ባይኖርም በተለያዩ መንገድ እኛ ጋር የሚመጡ ሰዎች ላይ ተጽዕኖ የሚፈጥርበት ሁኔታ እንደሚኖር የምናውቀው እውነታ ነው። ያም ቢሆን ትግሉ ይቀጥላል። በተለይ ደግሞ ኢሳት ላይ የደረሰው ከፍተኛ አፈና ሁላችን የምናውቀው ነው። ያንን ቢሆን ለአለፉት 7 አመታት ኢሳት የኢትዮጵያ ህዝብና ነጻ ትክክለኛ መረጃ መብት ማግኘት ተፈጥሯዊ መብቱ ሊጠበቅ ይገባል በሚል አላማና እምነት በማስቀደም ማንኛውም ኢትዮጵያዊ ህዝብ ትክክለኛና ሚዛናዊ መረጃ የማግኘት ተፈጥሯዊና ሰብአዊ መብቱ ይጠበቅ ዘንድ መስራት አለብን ብለው ተነስተው ከ7 አመት አልፈው ዛሬ 8ኛ አመታቸው ለማክበር በአለም አቀፍ በአንድ መድረክ ለማክበር እየተዘጋጁ ያሉበት ሁኔታ አለ። ህዝቡም ይህንን አፈና ተቋቁሞ ኢሳት ወደፊት እንዲቀጥል ህዝቡ እንዲያግዝ የተጀመረ ትልቅ ቅስቀሳ ስራ አለ። በየወሩ ሰዎች ኢሳትን ቋሚ ደጋፊ በመሆን ኢሳት እንዲደግፉ እየተቀሰቀሰ እየተሰራበት ያለበት ሁኔታ አለ። ስለዚህና ስለመሳሰሉት ሁኔታ ከዋሽንግተን ዲሲ አቶ ይልማን የኢሳት ማኔጂንግ ኦፊሰር ዳይሬክተር ውስጥ ያሉት ኦፕሬቲንግ ኦፊሰር ናቸው። እሳቸውን አነጋግረናል። ከተሻጋሪዋ ሙዚቃ በኋላ እሳቸውን አግብተን አጠር ያለ ቆይታ እናደርጋለን። አድማጮቻችን እስከ ዝግጅታችን ፍጻሜ አብራችሁ ትቆዩ ዘንድ ግብዣችን ነው። አድማጮቻችን ከዚህ በመቀጠል ደግሞ እናቀርበው ቀደም ብለን ባሳወቅናችሁ መሰረት የኢሳት ቼፍ ኦፕሬቲንግ ኦፊሰር የሆኑትን አቶ ግርም ይልማን ነው። እሳቸው ጋር እንግዲህ በአሳለፉት የኢሳት 8 አመት ሂደቶች ውስጥ ያሉትን ሁኔታዎችና አሁን ደግሞ ኢሳት በአለም ዙሪያ 8ኛ አመቱን ለማክበር ሸር ጉድ እያለ ያለበት ሁኔታ ነው ያለውና እሱን በተመለከተና ቋሚ አባላቶችን ኢሳት የህዝብ እንደመሆኑ በህዝብ እየተደገፈ የሚንቀሳቀስ የሚዲያ ተቋም እንደመሆኑ መጠን እንግዲህ ከህዝብ ጋር አብሮ መስራት የሚችልበትን መንገድ ማህበረሰቡን በቋሚነት ማገዝ የሚችልበትን መንገዶች እንግዲህ ከዚህም ቀደም በዚህ ሚዲያ ላይ ለማሳወቅ እንደሞከርነው ትልቅ እንቅስቃሴዎች እየሆኑ ያሉበት እየተደረገ ያለበት ሁኔታ ነውና ይህንን በተመለከተና ሁለቱን መሰረታዊ ነጥቦችን አንስተን ከሳቸው ጋር ለመወያየት ጥያቄያችን አቅርበን ፍቃደኛ ሆነው ወደ ስቱዲዮአችን መጥተዋልና በእኛም ስም አስቀድሜ ያመሰግንኩኝ አቶ ግሩምን እንኳን ደህና መጣህላለሁ።
ሰላም ተራችሁኝ። አመሰግናለሁ በጣም።
በጣም ጥሩ። አቶ ግሩም እንግዲህ ያው ከሩቅ አገር ነውት በማይመቻች ሁኔታና በተጣበበ ሁኔታ እናቃለን ኢሳት ምን ያክል ጊዜ እንደሚፈልግ የርሶ ጊዜዎትን ሰጥቶት ወደዚህ ሚዲያ በመምጣቱ ድጋሚ አመሰግናለሁ። በመሰረታዊነት እስኪ ከሰሞኑ ምናየው ሁኔታ አለ። ኢሳት 8ኛ አመቱን ለማክበር በተለያዩ ሀገራት ሞቅ ያሉ የማስተዋቂያ የቅድመ ዝግጅት ሁኔታዎች ይታያሉና ዝግጅቱ እንዴት ነው? ምን ይመስላል? ምን ታስቦ ነው
ነው እየተካሄደ ያለው ትክክለኛ ቀንስ ምን ይመስላል ይሄንን በተመለከተ አጠር ያለች ማብራሪያ ቢሰጡንና ከዛ ብንጀምር እስኪ
እሺ በጣም አመሰግናለሁ ይሄን ድምጽ ስለሰጣችሁኝ በጣም አመሰግናለሁ የኢሳትን 8ኛ አመት ለየት ባለ ሁኔታ ለማክበር እየተዘጋጀን ያለ ነው የኢሳትን ላለፉት 7 አመታት እንደስምለው 7 አመት ክብረ በዓሎች በልዩ ልዩ ከተሞች ሲካሄዱ ቆይተዋል ግን ባንድ ላይ አድርገን አናቀም ነበር ኢሳት የተቋቋመው በ 2010 በፈረንጆች አቆጣጠር የኤፕሪል 24 ነው ግን ተቀናጅቶ ተዘጋጅቶ ስለማያውቅ በልዩ ልዩ ከተሞች በተመቻቸው ሰዓት ላይ ብቻ በሚያደርጉበት ሁኔታ ስለነበር አብሮ በተደራጀ መልኩ ተደርጎ አያውቅም። እስከዛሬ አመቱ ሙሉ በየወሩ በልዩ ልዩ ከተሞች ላይ ክብረ በዓል እያልን እናዘጋጅ ነበር። ያ ሁኔታ ቀርቶ ልክ በድርጅቱ በተቋቋመበት ዕለት ተሰባስበን ዓለም ላይ የሚገኝ በአጠቃላይ መዋቅሩ እንዳለ አንድ ላይ እንዲያሳልፍና እንዲያከብር ነው ይሄኛው ለይት የሚያደርገው ነገር ቢሆን ያንን ለማድረግ አስፈላጊው ቅድመ ሁኔታዎች ቅድመ ዝግጅቶች እያሟላን እንገኛለን ማለት ነው።
በጣም ጥሩ እንግዲህ ያው በጣም ጥሩ በእንግዲህ በአለም ዙሪያ በአንድ ቀንና በተመሳሳይ ሰዓት የማረግ እቅድ ነው ያለው እዚም እንግዲህ ስቶክሆልምም የቅዱ አንድ አካል ነው ይመስለኛል ከተለያዩ ማስታወቂያዎችንም እያየን ያለነውና በአንድ ሰዓት ለማረግ የታቀደበት ሁኔታ ለምንድነው እሷ እንደው መረጃውን ቢሰጡን የቴክኒካል እንግዲህ ዓለም አቀፍ ቴክኖሎጂዎችን ተከትሎ የተለመደ ነገርም አይደለምና ለምንድነው አንድ ላይ ማድረግ የተፈለገበት ምንስ ውጤት ይገኝበታል ተብሎ ይታሰባል?
በጣም ቆንጆ ነው። ኢሳት እንግዲህ ከደረሰበት ይሄንን ነገር የዛሬ አመት ለማድረግ ለብዙ አመት ፍላጎት ነበር ግን ስለሆነ ነው ማይቻል ሆኖ ስለተገኘ ነው በተለመደው አይነት አካሄድ ሲሰራ ነበር። ይሄን አመት ግን ኢሳት ላለፉት 3 አመት 5 ወራት ይሆናል መሰረታዊ ለውጦች ያካሄደ ነው የምንገኘው። ያ መሰረታዊ ለውጦች ለዚህ ዝግጅት ብቻ ሳይሆን እንደ ተቋም ማደግ የነበረበት ማድረግ የነበረበት እና እድገትም መኖር ነበረበት ያን ለማድረግ የሞከርንበት ሂደት ላይ ተጨማሪ ግብአቶችን በማሟላት በቴክኒክም በትሬኒንግም በማሟላት በሰው ኃይልም በማሟላት የኢሳትን ካፓሲቲ አሁን የሚታየው እንግዲህ አብዛኛው አዳዲስ ፕሮግራሞች እየወጡ ነው የሚገኙት ኢሳት ላይ ድሮ በጣም ብዙ ጊዜ የሚፈጅብን አንድን ፕሮግራም ለመስራት ብዙ ጊዜ የሚፈጅብንን አሁን በአጭር ጊዜ ውስጥ መስራት የምንችልበት ሁኔታዎች ነው ያመቻቸ ነው። በላይቭ አሁን በፌስቡክ የሚተላለፉት ላይቮች ለታዊም ሆነ ሌሎች ፕሮግራሞች ቀጥታ ላይቭ ነው የሚተላለፉት። ያን የላይቭ ማስተላለፍ ካፓሲቲ ችለናል በፕሮዳክሽን መልክ ማለት ነው። እንግዲህ በደንብ እሱ አስፈላጊ ግባት ማለት ሚክስ ማድረግ ሚክስ እየተደረገ በደንብኛ ፕሮዳክሽን ያንን ማድረግ ከቻልን ላይቭ የሚለውን ነገር የከተሞችን አብሮ ተገናኝተው አብሮ ሆኖ ለከተሞች ስፔሻል ላይቭ ሾው ነው የሚተላለፈው ማለት ነው በየስቱዲዮቹ። ይሄ ደግሞ በዚህ ሂደት ላይ የዋሽንግተን ዲሲ ስቱዲዮአችን በትልቁ ነው የሰፋው። አሁን እስከ ኤፕሪል 8 የአምስተርዳምም የለንደንም አስፈላጊውን ኖቶችና ማሻሻያዎችም በነዛ ስቱዲዮቻችን እናደርጋለን። ግን አትሊስት የዋሽንግተን ዲሲ ስቱዲዮ በአካል እዛው ሎካል የሚኖሩት ኢትዮጵያኖች ደጋፊዎች መጥቶ ሲያዩት ምን ያህል ተስፋ እንደሰጣቸው ምን ያህል እንዳስደሰታቸው በማየት ያንን ጥሩ ኤክስፒሪየንሱን ለሌላው ዓለም ላይ ለሚገኘው ነው። ኢሳት በትንሹ ከ50 ከተማ በላይ ነው ደጋፊዎች እዛ ሁላ የሚገኙት ደጋፊዎች ለአመታት ሲደግፉትና ያቆሙትን ተቋም በዚህ ደረጃ ማደጉን ማየት የሚችሉበትን አጋጣሚ እግረ መንገዱን መክፈት ያ ለተቋሙም ይጠቅማል ብለን ነው ያሰብነው። በዛ እንግዲህ የቴክኒክ አቅርቦታችን እና ሁኔታዎቹ መቀየራቸው ጥራት ያለው የተንበኛ አንድ ቴሌቪዥን ጣቢያነት ማሟላት የሚገባውን አሰራር በመቅረጽ አሰራር በማስገባት ኢሳት ላይ ለራሱም እንደ ተቋም ፕሮግራሞቹ ስራ በስፋት ፕሮግራሞቹ መስራት የሚችልበት አሁን በሰሞኑን የሚወጡት አዳዲስ ፕሮግራሞች አሉ። ፓይለት ቴስት እያደረግናቸው ናቸው አሉት። ልክ እንደዚህ አይነት በአዲሱ አሰራራችን አማካኝነት ተጨማሪም ከስቱዲዮቻችን ከጋዜጠኞቻችን እናስተናግድ የምንችልበትም አቅም እግረ መንገዱን ስለተገነባ አሁን ፕሮግራም ይወጡ አሉ። አሁን በቀጠለ ሳምንት የሚወጣ የበላ ለበላ ፕሮግራም አለ የምናላቸው ፕሮግራም ማለት ነው። ሌላም የኤርሚያስ የራሱ ፕሮግራም፣ ዩኒክ የሆነ ፕሮግራም፣ መሳይ የራሱ ፕሮግራም የመሳሰሉት እየታቀዱ ፓይለት ቴስቲንግ ላይ ናቸው። ይሄ ሁላ ቴክኖሎጂው ያስገባ ነው። ቴክኖሎጂ ኢሳት ውስጥ ስላገዘን ነው። በእነዚህ አዳራሾች ላይ በአንድ ላይ ተሰብስቦ አት ሴም ታይም ዞን ላይ አሁን አውሮፓ የሚገኘው በአጠቃላይ አንድ በየአዳራሹ ሆኖ ተሆኖ እየተያየ እርስ በራሱ እየተያየ ቀጥታ ከስቱዲዮች ቀጥታ ስርጭት ለእነዚህ ተቃቶች ይካሄዳል ማለት ነው። እዚህ ዝግጅት ላይ ለበርካታ ኢሳትን በመስኮት ብቻ በዚህ በመስኮት ብቻ የሚታየው ኢሳት ሳይሆን ያ ሲቀረጽ ኢሳት ምን ይመስላል፣ አሰራሩ ምንድን ነው፣ ከጀርባው የሚታይበት ነገር ማለት ነው። ባክኤንድ ራሱ አሰራሩን ለመጀመሪያ ጊዜ አብዛኞቹ ነው ዲሲና ግፋቢል አምስተርዳም ወይም ለንደን ያሉት ጠጋ ብሎ ማየት የሚችሉበት ሁኔታ አለ። በተወሰነ ደረጃ ግን አንድ አባል እንደ ሶስቱም ስቱዲዮ ካሌለ በስተቀር የሶስቱም ስቱዲዮች አካሄድና ሁኔታ ሜቢ ላይ ማየት አስቸጋሪ ሊሆን ይችላል። ይሄኛው ግን ደጋፊዎች እንደዚህ ያቆሙትንና ያው ሌት ተቀን ሰርተው ላለፉት 7 ዓመታት ያቆሙትን ተቋም ለመጀመሪያ ጊዜ በራችንን ከፍተን ለሙሉ ለደጋፊዎቻችን እናሳይበት አሰራሩን እግረ መንገዱን ጥሩ ጥቂት ነው ሚዚንት የሚለው በደንብ ኢሳትን ቀረብ ብሎ ማየት የሚቻልበት አጋጣሚ ይሆናል ብለን ነው። አውሮፓንና አፍሪካን ለብቻ በአንድ የሰዓት ክልል ውስጥ ስለምትገኙ ያኛውን እንደዚህ እናስተላልፋለን። ከዛ በኋላ ደግሞ አሜሪካን በኢስት ኮስት እናስተላልፋለን። ዌስት ኮስትም ያለው የሰዓት ልዩነት ስላለ ከዛ በኋላ የመጨረሻው ደግሞ በዛ ዕለት የኦሲኒያ የሚገኙትን አውስትራሊያ፣ ኒውዚላንድ ያሉትን ልዩ ከተሞች እና ሳውዝ ኮሪያን ጨምሮ ለነሱም ይሄ ነገር ይተላለፋል ማለት ነው። በብዙ ዝግጅት እና ቅንብር ያስፈልገዋል። ስራው እንዳልከው ቀጥሎ ተጀምሯል። በፊትም እንግዲህ ያር ቻርለም ኢንተራክቲቭ ነው ላይቭ ስለሆነ ስቶኮም የቆን ጥያቄ ሁሉም አውሮፓዎች እየሰሙ እየተስማማን እየተያየን ከስቱዲዮች የሚመለስበት አንድና ሁለት እንግዳ ሳይሆን የሚላከው በአጠቃላይ ኢሳት ነው። በዛለት የኢሳት ጋዜጠኞች ሁሉም ከተማች ላይ ያሉት እንዲሁም ደግሞ ተጨማሪ ማጥፈላይ ከሆነ እንግዶችም ይዘን ልዩ ስፔሻል ሾው ለዚህ ዝግጅት ለክብረ በዓል ተብሎ የሚዘጋጅ ነው እና ኢሳት ደጋፊ እስከዛሬ ደጋፊ ሆኖ ይሄንን ሚስ ካደረገ ትልቅ በኋላ ላይ ይቆጫሉ ብዬ ገምታለሁ። ለምን ዩኒክ ስለሚሆን አብሶ ዲሲ ላይ መጥተው ምን ያህል ኢንካሬጅ እንዳደረጋቸው ከውስጥ ያዩት ነገር እሱ ስለማይ እንደው የማህበረሰቡ ይሄን አይቶ ኢሳትን አሁን ለደረሰበት እድገት ተጨማሪም እንዲያድግ ተጨማሪም እንዲበረታታ አስፈላጊውን ነገሮች ተጨማሪም የሚጎሉትንም አሟልተን ወደፊት እንሄድ ዘንድ በእለቱ ተገኝቶ ክብረ በዓሉን ማክበር እና አስፈላጊውን ድጋፍ እንዲሰጡ ለአንደኛ ጥሪ አቀርባለሁ። ሁለተኛ ያቀረብኩልኝ ከኖቬምበር ጀምሮ የጀመርነው የኢሳት በየቀኑ የሚንቀሳቀስ በየቀኑ የስራ ውጤቶች የሚያወጣ አም ነው። ግን ባለፉት 7 አመታት ሰብስክሪፕሽን የሚለውን ነገር ሞክረ ነው ያዝለቀቅ ተደርጎ በተፈለገው ደረጃ አብሶ በቋሚነት ቋሚ ወጪዎቻችንን በቋሚ ገቢዎች ብናገኝ የምንችልበትን አካሄድ በኢሳት ሁኔታ ኢሳት ሁኔታ ሲል በትግል ዙሪያ የሚንቀሳቀስ እንደመሆኑ መጠን ኢትዮጵያ ነጻነት የሚንቀሳቀስ እንደመሆኑ መጠን እንደ ሌሎች ቴሌቪዥኖች አድቨርት ብቻ እየሸጠ ራሱን የሚችልበት ሁኔታም ስላልሆነ ከሌሎች ደግሞ ለየት የሚያደርገው ነገር በቆምነት ዓላማ አኳያ ህብረተሰቡ የሚደግፈው ሚዲያም ሆኖ ሳለ ህብረተሰቡ ግን በአመት አንዴ ብቻ መጥቶ የሚደግፍበት ሁኔታ ነው እስከዛሬ ያው ከእንደ ተቋም ራሱ ሲገፋበት የነበረው ማለት ነው። ያንን ነገር እንደተጠበቀ ሆኖ ኢሳት ግን ሁልጊዜ ቻሌንጆች አሉበት። ያው እንግዲህ አንድ አመት ስቶክ ዝግጅት ያደርግና ለአንድ አመት ዝግጅት አያደርግም። ያ አዳም ሁሉ ሌሎችም ያው ሲጆር ኤግዛክትሊ በቺንሚት እንደሚፈጅ ወይም ምን ያህል ከገና ከዝግጅቶቹ ደግሞ ምን ያህል ገቢ እንደሚኖር በማይታወቅበት ሁኔታ ነው ኢሳት ሲመራ የነበረው። ይሄ በግል ህይወታችን እንኳን ብንወስደው አስቸጋሪ ነው። ገቢያችንም አናቅ መጠኑን ማናቅ መቼ እንደሚመጣም አናቅበት ሁኔታ ሆኖ ተቋም መምራት አስቸጋሪ እንደሆነ በማየት በመገንዘብ ቋሚ ገቢ ቢያንስ ቋሚ ወጪዎቹን በቋሚ ገቢ መሸፈን አለባቸው። የዛን ደግሞ የበለጠ ተቋሙን በተረጋጋ ሁኔታ ነጠንካራ መሰረት ላይ የቆመ ድርጅት አድርገን ይሄ አልፎ አልፎ የሚዘጋጅ ድግሶች እነሱ ለእድገት እነሱ ተጨማሪ ሳተላይት ተጨማሪ ግብአቶች የምናሟላበት እንዲሆን ዋናነት ኢሳትን ለማቆም ያለውን መሰረታዊ ወጪዎች ላይ ይህን እየጠበቀ እንዳይሆን በሚል ለዚህ ሁሉ መርስ ሊሆን ይችላል ነገር እንትን ያለው ሁኔታዎችን ተናናላጅ አድርገን እያንዳንዱ ሰው እንግዲህ 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ኢሳትን በአቅሙ ሁሉም በአቅሙ አድቨርታይዝ እንትን ሰብስክራይብ አድርገ ቻለ ይሄን ነገር ማቆም ይችላል በስተፈልገው ሁኔታ ተብሎ ሰብስክሪፕሽን ድራይቭ ጀምሯል። ስለዚህ ሁሉ ሰው ኢሳትን ቀደም እንዳልኩትም ኢሳትን ይደግፍ ኢሳትን እንዲከተል የሚፈልግ ኢሳትን የተረዳ ጥሩ ይሄንን በወራዊ ቋሚ ወራዊ ሰብስክራይበር እንዲሆኑ ነው ጥሪ ያደርግናል ነው። ይሄንን በሶስት ከፍለ መሆን በአሁን ሰዓት ትኩረት ያደርግናል ነው። የመጀመሪያው ግሩፕ ላይ ነው። የመጀመሪያው ግሩፕ ማለት ደጋፊ የኢሳት ደጋፊ የኢሳት የከተማው በአዳራሽም ዝግጅት ላይ የሚገኝም ኢሳትን የሚከታተልም ነው። እነዚህ ግሩፖች አብዛኞቹ ሰብስክራይብ ያላደረጉት ምክንያት አለ። ኢሳት ጠንካራ ደጋፊ ሆኖ ያላደረገው ምክንያት ተቋም ያንን ምን ያህል ይሄ ኢምፖርታንት መሆኑን ምን ያህል ለኢሳት ስትራቴጂክ የሆነ ግብአት መሆኑን በአለማስረዳታችን አብዛኛው ድግሶች ላይ ብቻ በማተኮራችን ሰው የኛ ደጋፊዎች የምንላቸው በኮር ደረጃ እንኳን ሰብስክራይብ ሲያደርጉ ቀርተዋል ማለት ነው። እና ከስቱዲዮ ጀምሮ ነው ይህን ነገር ተሰራው። ኖቬምበር ላይ ይህን ግንዛቤ ካመጣን በኋላ ፕሪሚየር የዶኔሽን የመዋጮ አካሄድ ለኢሳት ይህ ኢምፖርታንት ነው። ሃይስት ኢምፖርታንት አመቱ ሙሉ መሰራት ያለበት መጀመሪያ ስድስት ወር ቅድ ብለን ያመጣ ነው። ይህን ስንይዝ ስመጣ ይሄ ግሩፕ የመጀመሪያ ግሩፕ ያልኩትን ከየት ነው የጀመረው? ከቦርድ ነው የጀመረው። ከቦርድ ማኔጅመንት የስቱዲዮ በየስቱዲዮ ውስጥ የሚሰሩት በጋዜጠኞችን ጨምሮ እነሱም ራሱ የሌሳት መስዋዕትነት ያደርጋሉ። በአመታት የመጥተው ይሳተፋሉ። በየቀኑ መጥተው ስራቸውን ይሰራሉ። ግን ሰብስክሪፕሽን የሚለው ነገር ላይ ከዛ ጀምሮ ሰርተን ነው ወደ ህብረተሰቡም ወደ እየመጣን ያለ ነው። ይህን ግሩፕ ላይ ነው ፎከስ ያደረግነው። አብዛኛው ሰብስክራይብ እንዳላረገ ነው ዳታችን የሚያሳይ የነበረው። እንዲሁም ሰብስክራይብ ካደረግን ከዚህ ቀደም በልዩ ልዩ ምክንያት አብሶ ክሬዲት ካርዱ ኤክስፓየር ሲያደርግ ወይም ሲቀየር የድሮፕ ያደርግ ነበር። ያ ሲስተም አሁን ለማሻሻል እየተሞከረ ነው። ራሱ ሲስተሞቹ በባንኮች ስለተሻሻለ ማለት ነው። ስለዚህ ሩም ሰብስክራይብ ያደረገ ድሮፕ ሊያደርግ ይችላል። ያው አብዛኛው ሰብስክራይብ አላደረገም። ምንም
እንግዲህ ዋነኛ ጭብጡ ያንዳንዱ ኢትዮጵያ ውስጥ ነፃ መረጃዎች ለማህበረሰቡ በነፃነት ሊደርሰውና ሚዛናዊና ፍትሃዊ የሆኑ ስራዎች ይሰሩ ዘንድ ኢሳት ያደረገ ያለው አስተዋጽኦ ሁሉም ማህበረሰብ የሚገነዘበው ነው። ይሄንን እንግዲህ ማብራራትም ለማህበረሰቡ መረጃ መስጠትም ያስፈልጋልም ብዬ አላምንም። ካለው ስራ 7 እና 8 አመት ውስጥ ያደረጋቸው የስራ ሂደቶች በግልጽ የሚያሳዩ ናቸውና ይሄንን ይሄንን ሐሳብ የሚደግፉ ሰዎች ኢሳትን መጠቀም ብቻ ሳይሆን ኢሳትንም ማገዝ ይገባቸዋል። ይሄንን እንግዲህ የፕላትፎርም በእንግሊዝኛው ፕላትፎርም የሚሉት እንግዲህ አዘጋጅቷቸዋል እናንተምና እኛም ለበዚህ አጋጣሚ ለማህበረሰቦቻችን ማቅረብ የምንፈልገው መልእክት ኢሳት መደገፍ አለበት። ያንዳንዱ ማህበረሰብ ሚዛናዊና ትክክለኛ መረጃ ሊደርሰው ይገባል ብሎ የሚያስብ ሰው በተክላላ ኢትዮጵያ ውስጥ ያለውን አፈናም ይቃወም። ኢትዮጵያ ውስጥ ትክክለኛ ፍትሃዊ ስርዓት ተገንብቶ ሁሉም ማህበረሰብ ፍትሃዊና ጊዜያዊ ጊዜውን የጠበቁ ትክክለኛ መረጃዎችን ያገኝ ዘንድ መተባበር አለብኝ ብሎ የሚያምን ኢሳትን መደገፍ አለበት ብዬ ነው ማስበው። እንግዲህ ቀጣይ ዝርዝር ስራዎችን ደግሞ በቀጣይ ጊዜዎችን ማየት የምንችልባቸው ሁኔታዎች እንግዲህ በአድማጮችም ስም እርስዎን እጠይቃለሁ። ሌላ ቀጠሮ ሰፋ አድርገን እናያለን። ለዛሬው በጣም ነው ማመሰግነው እንግዲህ ያቱ ግሩም ይልማ የኢሳት ቺፍ ኦፕሬቲንግ ኦፊሰር።
በጣም አመሰግናለሁ ይህን እድል ስለሰጣችሁኝ። እንግዲህ በድግሱ ላይም ያፈጥቆምን በቴሌቪዥን መስኮት በደንብ ሰፋ ብላችሁ እንደምትገኙ ምንም ጥርጥር የለኝም። በጣም አመሰግናለሁ።
ያው እንግዲህ ተጨማሪ መረጃዎችም በዚህ አጋጣሚ ለማህበረሰቡ ተጨማሪ ጥያቄዎችንም ያካሉ ለአቶ ግሩምም በከሪዶናችንም በተጨማሪ አፕሪል 28 እዚህ ስቶኮልም የሚደረገው ዝግጅት ላይ በአካል በመገኘት እርሶንም የኢሳት እንግዲህ የበላይ አስተዳደሮችንም ሆኑ ጋዜጠኞችንም መጠየቅ የሚችሉበት እድል አለና በዚህ አጋጣሚ በድጋሚ እድሉ ያመልጣችሁ ተገኙ፣ ጠይቁ፣ ደግፉ እንላለን። በጣም አመሰግናለሁ። መልካም ቀን እርሶ ጋር ጠዋት ነው መሰለኝ ነው ምሽት ነው። መልካም ቀን ጠዋት ሆነ ማታ ሆነ እንግዲህ ሰላም አምሹ። መልካም ጊዜ
ማጮች መሐሙድ ጋር ጠብቂኝ ክፍል 1 መሐመድ ሰልማን መሐሙድ ጋር ጠብቂኝ ከሚል መጽሐፉ የተወሰደ ናኝ የፒያሳ ጨዋታዎች ናቸው። ለዛሬ ዝግጅት የመረጥነው ይህንን ውጽፍ ነው። መሐመድ ሰልማን እጅግ በጣም ጎበዝ የሆነ ጸሐፊ ነው። ለዛሬ የሁድ ጨዋታ ፕሮግራም የመረጥነው ከዚህ ማራኪ ጽሑፎቹ አንዱን ነውና ከፕሮግራማችን ጋር እንደ ተለመደው አብራችሁን እንድትሆኑ ባክብሮት እንጠይቃለን። መሐሙድ ጋር ጠብቂኝ መሐመድ ሰልማን። ስባት ትኩሳት ብሎ በጠራው መጽሐፍ ጀርባ ላይ ምን አለ? ወጣቱን አለ ቢመረህ ሪቮሉሽን ታነሳል፣ እጅግ ቢመረህ ራስን ታጠፋል። ለማንኛውም ወጣቱ እኔ ግን እልሃለሁ ወጣት መሆኑን ሁን፣ ነገር ግን ራስህን ከማጥፋት በፊት ፒያሳይድ ሐሳብ ልትቀይር ትችላለህና። ለመሞትም ቢሆን የፒያሳን ያህል መልካም ሰፈር የለም። ቀባሪ አታጣም። በፒያሳ ሰው ባያይህ ማዘጋጃ ያህል። ለመሞትም ለመኖርም ስታስብ ፒያሳይድ ፒያሳን ለሞትም ቢሆን የምመርጥልህ ያለ ምክንያት አይደለም። ሞት ሞት የሚሸት ስም በድፍን አዲስ አበባ የምታገኘው ፒያሳ ነው። ዶሮ ማነቂያ ሪበከንቱን እንደ ናሙና ውሰድ። ተረት ሰፈርም አንተን ተረት ለማድረግ በሚያስችሉ ህይወቶች የተሞላ መንደር ነው። ተረት መሆን ከፈለክ ፒያሳ ስጋን ብቻ ሳይሆን ነፍስን ለማጥፋት ጭምር ምርጥ ሰፈር ናት። ካላመንክ ሙትና ሞክረው። ነግቶ ሳይመሽ ማዘጋጃ ይቀብርሃል። ስራ ለማቅለል ከፈለክ ደግሞ እዚያው ማዘጋጃ በር ላይ ጠጋ ብለህ ራስን መድፋት ትችላለህ። ፒያሳ ወደ ህይወትም ልትመለስ ትችላለች። እንዴት በለ ወጣትነና ስባት በመከረ መሰረት ራስን ማጥፋት መፍትሄ ለመጠቀም ወደ ፒያሳ መጣህን በል። የት ጋር መሞት እንዳለብ ለመምረጥ በፒያሳ ዞር ዞር ስትል እመነኝ ልብ የምታጠፋ ቆንጆ ታለ። ጸጉሯ የሚዘናፈል ዳልዋ የሚደንስ ጥቶቿ የሚስቁ መኖር የምታስመኝ ቆንጆ ልቅም ያለች ውብ 13 ቁጥር ባስ ስትጠብቅ ታታል። በዚህ ጊዜ ልብ ይሸፍትና አንተም የተፈጠሮ ሞትን መጠበቅ እንዳለብ ትረዳል። ከዚያች ቅጽበት ጀምሮ የ13 ቁጥር አውቶቡስ ቋሚ ደንበኛ ሆነ ታርፈዋል። አውቶቡስና ሞት በራሳቸው ሰዓት እስኪመጡ ትጠብቃለ። ፒያሳ ወደ ህይወት መለሰች ማለት ይሄ አይደለም። የፒያሳ ካፌዎች ፒያሳ 1100 ካፌዎች አሉባት። ቀመም የሆነች ሰፈር ናት። 1100 ቆንጆ ልጃገረዶች ደግሞ በካፌዎች ውስጥ ተኮልኩለው ኮካ በስትሮ ይጠጣሉ። ስትሮ ምን እንደሆነ ካላወቅ የፒያሳ ልጅ አይደለህም ማለት። ስትሮ በቆንጆ ልጅ ከንፈርና በቆንጆ ብርጭቆ መካከል የተሰራ የላስቲክ ድልድይ ነው። ፒያሳ በካፌ ብዛት ከምስራቅ አፍሪካ አንደኛ ናት። ይህን ያለው የኢትዮጵያ ቴሌቪዥን ነው። እንደ ፒያሳ በካፌ የተጠለቀለቀ ሰፈር ከየት ይገኛል? ካምፒር እስከ ራስ መኮንን ድልድይ ብቻ በግራና በቀኝ የተሰለፉ 53 በላይ ካፌዎች ልትቆጥር ትችላለህ። በእርግጥ ቆንጆ ልጃገረዶች ወርቁ ቤቶቹ መሃል እየገቡ ቆጠራህን ካላስተጓጉሉ ሆኖም ቁጥራቸው ከዚህ ቢልቅ እንጂ አያንስ። የፒያሳ ካፌዎች ልዩ ገጽታ ሁልጊዜ ሙሉ መሆናቸው። አንዳንድ የፒያሳ ምሁራን ይህንን ጉዳይ ከመንግሥት የትምህርት ፖሊሲ ጋር ሊያያይዙት ይሞክራሉ። እኔ ግን እልሃለሁ፣ ይህ የፒያሳ ልዩ ከራማ እንጂ ሌላ ምንም ሊሆን አይችልም። በፒያሳ ምርጥ ቡና አጠጥተህ ቀንህ ብሩህ ለማድረግ ካሻ እነ ማንኪራ እነ አፍሪካ እነ ቶሞካ አሉልህ። ቆንጆ ሻይ ከቆንጆ ልጃገረድ ጋር ተፋጠህ ፊት ለፊት ፉት ለማለት ካሻ እነ ናምሩድ እነ ራዜል እነ ኢቪያን እነ ሳሬም እነ ኦስሎ እነ አፕቪ እነ ዴቭ እነ ሃርድኮር እነ ጉድ ታይምስ አሉልህ። በተለይ በቅርቡ የተከፈተው ጉድ ታይምስ እንደ ደብል ፌስ ጃኬት አይነት ተፈጥሮ ነበረው። ቀን ላይ ውብ ካፌ ሆኖ ይቆይና ማታ ላይ በፍጥነት ራሱን ቀይሮ ውብ ባር የመሆን ልዩ ጥበብ ነበረው። የጨርቆስ ልጆች ያለ ሰፈራቸው መጥተው በጉዳ ብሉት መሰለኝ ሰሞኑን ተቃጠለ አሉ። ነፍስ ይማር። ፎቅ ላይ ቂም ብለህ ፒያሳንና ዜጎቿን ቁልቁል እየገረምካቸው ለመዝናናት ካሻ አራዳ ላይ የተሰቀሉ መዝናኛዎች አሉልህ። እና አራዳ እነ ሲድኒ እነ ትዊንስ እነ ቢስት በፒያሳ ከባህር ጠረር በላይ በምናምን ሺህ ጫማ ከፍታ የሚገኙ ካፌዎች ናቸው። አለል ደግሞ እንደ ዳሎል ተቀብሮ ያለ ካፌ ቼንትሮ ይሰኛል። ለምከር ፍቅረኛ ፒዛ አማረኝ ካለች ፒያሳ ፒዛ ኮርነር ሰዳት። ከዚያ በኋላ ምን አለ በለኝ ፍቅሯ ካልጨመረ ከዚህ ግብዣ በኋላ ካኮረፈች ግን ፒዛውን በልተባታል ማለት ነው። ፒያሳ የኬክ አገር ናት። እድሜ ጠገቦቹን በዚህ አጋጣሚ ስማቸውን ማውሳት ግድ ይላል። በተለይ የኤነሪኮ ኬክ ይምጣብኝ እስኪ በሞቴ ከዚህ ቤት ሂድና ኬክ ዘዝ። ክኒን ክኒን የሚያካክሉ ኬኮች ይቀርቡልሃል። የፒያሳ ልጅ ካልሆንክ ታኮርፋል። አንተ የለመድከው ድፎ ዳቦ የሚያካክሉ ኬኮችን ነዋ። እስኪ በሞቴ ቅመሰው። ከዚያ በአድናቆት ጭንቅላትን ትወዘውዛለህ። ካልጣመህ ግን በኬክ አላደግክም ማለት ነው። ሂድና አሸዋ ዳቦ ተሰለፍ። ኤነሪኮ ውስጥ ዞር ዞር ብለህ ከጎን ያለውን ሰውዬ ገልመጥ ለማድረግ ሞክር። የሆነ ሰውዬ በትኩረት ኬክ ሲበላ ታየዋለህ። በእርግጠኝነት ስለ ሰውየው ብትጠይቅ ከከተማዋ እስከ አየኸው ሰማይ ጠቀስ ፎቆች የአንዱ ባለቤት ሆኖ ታገኘዋለህ። ፎቅ ባይኖረው እንኳ ፎቅ የሚሰራ በር ያለው ለመሆኑ አትጠራጥር። ይህም ባይኖረው አንድ ቀን የማግኘት ተስፋ ያለው ነው። ኤነሪኮ የውስጥ ገጽታ አለመብለጭለጭ ተራ ቤት እንደሆነ ሊያስገምትህ ይችላል። አንድ ነገር ግን ላረጋግጥልህ፣ ይህ ቤት የሞጃዎች መናኸሪያ ነው። ስለዚህ አትንቀጭቅጭ። ኤነሪኮ በኬክ መጋገር ጥበብ ተደንቀ ስትወጣ ከፊት ለፊት የምታገኘው እናት ሕንፃን ይሆናል። የህንፃ በቅርቡ ፒያሳን ከተቀላቀሉ ድንቅ ፎቆች አንዱ ነው አንደኛው በስነ ህንፃ ታሪክ በመስራቅ አፍሪካ አንደኛ ከመሆኑም በላይ የሚመስለው የለም እየተባለ ነው የፒያሳ ልጅ ካሎን ኪንንፃ ተደግፈ ፎቶ ተነሳና ክፍለ ሀገር ላሉ ዘመዶች በትልክላቸው ልጃችን አሜሪካ ገባ ብለው ድግስ እንደሚደግሱ አትጠራጠር አዲስ አበባ ውብ ህንፃ እንደሌለ የሚያስቡ ዲያስፖራዎችም ቢሆኑ እነሱ በሚያውቁት አንድ የአውሮፓ ከተማ ያለ ሊመስላቸው ይችላል አላም መንገኝ ፎቶውን ተመልከት ማሙድ ጋር ተብቂኝ አይበለውና ፒያሳ ሳለ ድንገት ስሜትህ ቢመጣ እንደኔ የጨዋ ልጅ ኮንክ ስልክህን በርበር አድርገውና ትደውልና እጩ ፍቅረኛህን ማሙድ ጋር ተብቂኝ ትላታል ኢንተርላንጋ ነው ወስደ በድብቆቹ የስሞሽ ግርዶሽ ተጠልለህ ልብ የሚሰልብ የስሞሽ ስነስራት ትፈጽማለህ ከማሙድ ሙዚቃ ቤት እስከ ኢንተርላንጋ ነው ለመሄድ የሶስት ደቂቃ ትግስት ካጣ ፒያሳው ላትግባ እንጂ ምን ጠፍቶ በአምፒር ወደ ዶሮ ማነቂያ ገባ እንዳልክ ትራይን ሃውስ አለል የቤት መሳሳሚያ ብቻ አይደለም ያዘጋጀው አይበለውና ስሜትህ ከንፈር ብቻ የሚያስታግሰው ከሆነብህ የቤት እጥርምጥን ያለ ክፍል እጥርምጥን ላለ ሰዓት ያከራያል ፒያሳ ነው ያለው በታነኝም ባታነኝም ፒያሳ ከአስር በላይ መሳሳሚያ ቤቶችን በጉልዩ አይዛለች ብዙዎቹ ሰማልባ ናቸው ልብህ ከሚቆም አንድ አምስቱ ልጠቁም ሊሞት የመጣን ሰው ወደ ህይወት ለመመለስ አምስት መሳሳሚያ መቻነሰው ኢንተርላንጋ ነው ትሬን ሃውስ ቢልጌት ቢግ ትሪ ጊቤ ቬሮኒካ መሐሙድ ጋር ቀጥሮ መያዝ እጅግ የሚመከር እንደሆነ በዚህ አጋጣሚ ሳልነግር አላልፍ ለምን በለኝ አንደኛ ከመሐሙድ ሙዚቃ ቤት የሚለቀቁ የመሐሙድ ትዝታዎች በቀጠሮ ያስደገፈችህን ልጅትን ያደረሰችብህን ብስጭት የማስታገስ ኃይል አላቸው አንዳንዴ ደግሞ የመሐሙድ ወዳጅ የነበረው ጥላሁን ቀጠሮ ይከበር እያለ ሲያንጎራጉር ዜማ ሊከፈትልሽ ይችላል ሁለተኛ መሐሙድ ጋር አስተውለህ ከሆነ ብዙ ቆንጆዎች ብዙ ኮበሌዎች ቆሞ የሚጠብቁበት ሰፈር ነው እድለኛ ሆንክ ፍቅረኛዋ አቀርቶባት የተፈሳጨልች ልጃገረድ ይዘህ እብስልትልህ ትችላለህ ቀጠሮ ቦታ ሴቶች ቢያንስ 30 ደቂቃ አርፍደው እንደሚገኙ ሳታስተውል አልቀረህም ማሙድ ጋር ግን ለምን እንደሆነ ባላውቅም አረፈዱ ቢባል 20 ደቂቃ ብቻ ያረፍዱብህም ከፊት ለፊት ብዙ የሚታይና የሚያዘናጋ ነገር አታጣም ምሳሌ መጥቀስ ያህል ትልቁ የሀገራችን ሽንት ቤት የሚገኘው ማሙድ ሙዚቃ ቤት ማዶ ነው። በቀን 3000 ሰው ይሳለሙታል። ሽንታቸውን ዳያመልጣቸው የሰጓዛውንት ምንጥሳቸውን በእጃቸው ደግፈው ወደ ሽንት ቤት እየተወላገዱ ሲገቡ እያየመሳቅ ትችላል። ከፈለክ ሰው የተፈጥሮን ጥሪ ለመመለስ እንደሚጣደፈው ለቀጠሮ ምን አለ ተመሳሳይ ጥልፊያ ቢያሳይ ይያልክ ልትፈላሰፍ ትችላል። ሽንት ያጣደፋቸውን ምዕመናን ማየት ከሰለቸ ቀናበል አይነህ ከሽንት ቤት ወደ ህዝብ ሶኒክ ስክሪን ይዘዋወራል ፒያሳ በቅርቡ ራሷን ከህት ከተሞች ጋር ለማስተካከል ያስተከለችው ይህ ትልቅ ዲጂታል ስክሪን የሚያሳይ ነገር የለም ከቶሚና ጄሪ አባሮሽ ጀምሮ እስከ ህገ መንግስቱ አንቀጾች ይተነተንልሃል ህገ መንግስቱ የብሔር ብሔረሰቦች እኩልነት እንዴት እንዳስከበረ ካልገባህ አንቀጽ በአንቀጽ ያስረዳል ትንሽ ከቆየህም የሴቶች እኩልነት በአገራችን በአያሌው የነፈሰ እንደሆነ ያሳያል ይህ ከሴት ጓደኞች ጋር ያስከውን ቀጠሮ ትዝ ያሰኛል ሶኒክ ስክሪኑ ላይ በሚታየው ህገ መንግስቱ አንቀጽ ውስጥ እንዲህ የሚል ነገር እንዲካተትልህ ትመኛለህ የሴቶች እኩልነት ቀጠሮ በማስከበርም ጭምር ይረጋገጥ አይንህን ከሶኒክ ስክሪኑ ስትነቅል የቀጠርካት ልጅ አበባ መስላክ ትፍትላለች ጉንጮቼን ሳምሳማ አድርገ ቅፍ ስታደርጋት ንዴት ድራሹ ይጠፋል ጭራሽ ቀጠሮ ማርፈዷን ዘንግቶ አንተው ራስህ አረፈድኩብሽ አይደል ልትላት ትችላለህ ምክንያቱም ፒያሳ ነው ያለው ክፍል ሁለቱ ሳምንት ይቀጥላል ስለተከታተላችሁን ከልብ እናመሰግናለን ከቀሪው የኢትዮጵያ ድምጽ ሬዲዮ ፕሮግራሞች ጋር አብራችሁን ቆዩ
እንደምን አረፈዳችሁ አድማጮቻችን። ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኢትዮጵያ በነዳጅ አመላላሽ ቦቴዎች ላይ ተጀመረው የቀባ ዘመቻ ውጤታማ በሆነ መንገድ መቀጠሉ ተገለጸ። መንግስት ደግሞ በጉዳዩ ላይ ተከታታይ መግለጫዎችን በመስጠት ስራ ላይ መጠመዱ ታውቋል። የቀባ ጥሪውን ይፋ ያደረገው ቄሮ ደግሞ ተጨማሪ እርምጃዎችን እንደሚቀጥል አስታውቋል። ባለፈው ማክሰኞ ተጀመረውን የነዳጅ ታቀበ ጥሪ ተከትሎ የነዳጅ ቦቴ ባለንብረቶች ከኢንሹራንስ ጋር የተያዘ ጥያቄ ሲያነሱ፣ ሹፌሮቹ ደግሞ የደህንነት ዋስትና በማቅረብ ለመጓዝ ፈቃደኛ አለመሆናቸው ታውቋል። በመንግስት በኩል ኮማንድ ፖስቱ ያጅባቸዋል እንዲሁም የኢንሹራንስ ጥያቄ ጨርሶ ላይሳሰባቸው አይገባም በሚል ለማግባባትና ለማስገደር ተሞክሯል። ሆኖም በሹፌሮችና በባለንብረቶች አካባቢ ያለውን ስጋት መቅረፍ ባለመቻሉ የነዳጅ እጥረት መቀጠሉ ታውቋል። መንግስቱ ለማረጋጋት ከበቂ በላይ ነዳጅ በመግባት ላይ መሆኑን በመናገር ላይ ይገኛል። ከበቂ በላይ ነዳጅ እየገባ መሆኑ እየተገለጸ ባለበት በአዲስ አበባ ከተማ ጭምር በነዳጅ ማደያዎች ላይ ስለሚታየው ረፋ እንዲሁም በአንዳንድ መገናኛ ብዙሃን ላይ ነዳጅ መጥፋቱን በተመለከተ የመንግስት ባለስልጣናት የሰጡት መግለጫ የለም። የነዳጅ ቦቴ ባለንብረቶች ለመንቀሳቀስ በመስጋታቸው ተከትሎ ነዳጅ በመርሜድ እየተጫነ በፒካፕና መሰል ተሽከርካሪዎች በመጓዝ ላይ መሆኑንም ለመረዳት ተችሏል። ነዳጅ ያልጫኑ ባዶ ቦቴዎች በአዲስ አበባ ከተማ ውስጥ ከአንዱ ጫፍ ወደ ሌላ ጫፍ እንዲንቀሳቀሱ በማድረግም የማረጋጋት ስራ በመሰራት ላይ መሆኑን መረዳት ተችሏል። ይህ በእንዲህ እንዳለ በሳምንቱ መጀመሪያ ይፋ የሆነውን የነዳጅ ቦቴዎች የቀባ እርምጃ ለማጠናከርና ተጽዕኖን ይበልጥ ጉልህ እንዲሆን በሚል ቄሮ ሰሞኑን ባወጣው ማሳሰቢያ የሚከተሉት ቀጣይ እርምጃዎች እንደሚኖሩም አመልክቷል። የነዳጅ ታቀቡ በአዲስ አበባ ውስጥ ባሉት የነዳጅ ማደያዎች ላይ ፍጹም እና የተሟላ ተጽዕኖ እንዲኖረው አስፈልጊ የሆኑ ተከታታዮች እርምጃዎች ይወሰዳሉ ብሏል። በዚህም መሰረት ሁኔታው የታየና አስፈልጊነቱ የታቀበው ጊዜ ላልተወሰነ ጊዜ እንዲራዘም የሚደረግበት ሁኔታ የሚፈጠር ሲሆን፣ በሁለተኛነት እስካሁን አትኩሮት የተደረገው ቀባ የቦቴ ተሽከርካሪዎች ላይ ቢሆንም ወያኔ ሌላ አማራጭ ልትጠቀም ትችላለች ከሚል እሳቤ በመነሳት የነዳጅ ታቀቡ ከሰበታ ተነስቶ ጅቡቲ እስኪገባ ድረስ ያለውን የባቡር መስመር ለማስቆም የሚችል እንዲሆን እንዳስፈልጊነቱ እርምጃ ይወሰዳል ብለዋል። በኢትዮጵያ ሞያሌ አካባቢ የመንግስት ወታደሮች በሲቪል ላይ ባደረጉ ጭፍጨፋ ወደ ኬንያ የተሰደዱት ቁጥር ከ60 ሺህ በላይ መሆኑ ሲገለጽ፣ ወደ 10 ሺህ የተቆጠሩት እዛው ጥገኝነት መጠየቃቸው ተነግሯል። የኬንያ መንግስትም ሁኔታው እንዳሳሰበው እየገለጸ ነው። የኬንያው ኤንቲቪ ቴሌቪዥን ሰሞኑን ባዘጋጀው በዚህ ውይይት ላይ የአምነስቲ ኢንተርናሽናል የኬንያን ዳይሬክተር ጨምሮ በውይይቱ ላይ የተሳተፉት ኬንያውያን ምሁራን በኢትዮጵያ ለረጅም ጊዜ የዘለቀው የዲሞክራሲ ጦትና አምባገነናዊ አስተዳደር ዛሬ ሀገሪቱ ለገባችበት ቀውስ ምክንያት መሆኑን አብራርተዋል። ኢትዮጵያውያን ቤታቸውና የገበያ ቦታቸውን ጨምር ገበያቸው የሆነ በመምጣቱ ወደ ኬንያ ለመሰደድ ተገደዋል ያሉት የኬንያ ምሁራን ችግሩ መፍትሄ እንዲያገኝ የኬንያ የውጭ ጉዳይ ሚኒስቴርም የራሱን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። የኬንያው ኤንቲቪ ሰሞኑን ናይሮቢ ላይ ያወያያቸው ኬንያውያን ባለሙያዎች የኢትዮጵያ ወቅታዊ ሁኔታ እጅግ አሳሳቢነቱ ለኬንያውያንም የሚተርፍ መሆኑን አጽንኦት ሰጥተዋል። ኬንያ በስደተኛ ልትጥለቀለቅ ትችላለች በማለት ሁሉም በጋራ ስጋታቸውን አንጸባርቀዋል። ከተወያዮቹ አንዱ የሆኑት ዶክተር ሞሪንጋ እንደተናገሩት በአፍሪካ ቀንድ ጸጥታ ላይ ከሁለት ሳምንት በፊት በተካሄደው ውይይት የኢትዮጵያ ጉዳይ መነሳቱን አስታውቀዋል። ኢትዮጵያው ቀውስ ስለሚያስከትለው ውጤት የአካባቢው ሀገራት ምን ያህል ዝግጁ ናቸው የሚለውን አንስተን ተወያይተናል ያሉት ዶክተር ሞሪንጋ ጭቆናና ስደትና ስርዓት አልበኝነት እንደሚያስከትል ገልጸዋል። ከሲቪሎች አልፎ ወታደሮችን ስደት ጭምር እንደሚያስከትልም አሳስበዋል። ህዝባዊ ወያኔ ሓርነት ትግራይ የኦህዴድ ከፍተኛ ባለስልጣናትን በቁጥጥር ስር ማድረጉን ቀጥሏል። በዚህ መሰረት በሞያሌ ከተማ በመከላከያ ሰራዊት የተፈጸመው ግድያ በስተት የሆነ አይደለም ያሉት የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታየ ደንዳ መታሰራቸው ተነግሯል። አቶ ታየ በፌዴራል ፖሊስ አባላት የታሰሩት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ ስራ ሲሄዱ መሆኑን ቤተሰቦቻቸው ገልጸዋል። የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ በቅርቡ በሞያሌ ከተማ የተፈጸመው ግድያ ማውገዛቸው ይታወቃል። በመከላከያ ሰራዊት አባላት በግፍ የተገደሉት ከ13 በላይ የሞያሌ ከተማ ነዋሪዎች በስተት አይደለም ማለታቸውም ይታወሳል። ከመከላከያም ሆነ ከኮማንድ ፖስቱ አዛዦች በህግ ሊጠየቁ ይገባል ማለታቸውም ለስር እንዳደረጋቸው ብዙዎቹ ገምተዋል። የአቶ ታዬ ባለቤት ወይዘሮ ስንታየው አለማየሁ ለቢቢሲ አማርኛው ክፍል እንደተናገሩት ባለቤታቸው መታሰራቸውን እንጂ የት እንደሚገኙ የሚያውቁት ነገር የለም። በተያያዘ ዜና የጭሮ ከተማ ከንቲባ በኮማንድ ፖስቱ መታሰራቸውም ተዘግቧል። አርበኞች ግንቦት ሰባት አንድ የህወሓት ከፍተኛ ወታደራዊ አመራር መግደሉን አስታውቋል። የተገደለው ከፍተኛ የህወሓት ወታደራዊ አመራር የኮሎኔልነት ማዕረግ ያለው መሆኑ ሲገለጽ፣ ኮሎኔሉ ከመከላከያ ማዕከላዊ እዝ ኃይል የተወሰኑ ወታደሮችን በመያዝ ለከፍተኛ ተልዕኮ ከሽሬ ወደ ጎንደር በማምራት ላይ ያለ የግንቦት ሰባት ታጣቂዎች ባለፈው ረቡዕ ሊማሊሞ ላይ በሰነዘሩት ጥቃት መገደሉን የግንባሩ የህዝብ ግንኙነት አስታውቋል። የአርበኞች ግንቦት ሰባት ህዝብ ግንኙነት እንዳስታወቀው ኮሎኔል ሀብቶም የተባለው የህወሓት ወታደራዊ አዛዥ በአርበኞች ግንቦት ሰባት ታጣቂዎች የተገደለው በአማራ ክልል ሰሜን ጎንደር ደባርቅ ከተማ አለፍ ብሎ ሊማሊሞ አካባቢ ነው። ባለፈው ረቡዕ መጋቢት 5 2010 ከምሽቱ 2 ሰዓት አካባቢ የተገደለው ኮሎኔል ሀብቶም የመከላከያ ማዕከላዊ እዝ የኃይል አመራር አባላትን ይዞ ወደ ጎንደር ለወታደራዊ ተልእኮ ሲንቀሳቀስ እንደነበርም ለማወቅ ተችሏል። በሞያሌ ወታደሮችን የጫኑ ሁለት የኦራል መኪኖች ወታጣቂዎች ተመተው ከተገለበጡ በኋላ በርካታ ወታደሮች ማለቃቸው ተነገረ። የኦሮሞ ነጻነት ግንባር የሞቱት ወታደሮች ቁጥር 72 ነው ሲል፣ የአካባቢው ነዋሪዎች ደግሞ የማቾች ቁጥር 50 አካባቢ ነው ይላሉ። ጥቃቱን ተከትሎም ኬርኒያ ድንበሯን መዝጋቷ ተዘግቧል። የአካባቢው ምንጮች እንደገለጹት 147 እና ወጀሌ በሚባለው አካባቢ አንድ ሙሉ ወታደሮችን የጫነ ኦራል መኪና በኦነግ ታጣቂዎች እንደተመታ ከሶስት ጊዜ በላይ ተገለባብጦ የወደቀ ሲሆን መኪናው መገልበጡን ተከትሎ በወታደሮች ላይ የኦነግ ኃይሎች ጥቃት ከፍተው ብዙዎቹን ገለዋል። ይህን ተከትሎ ከኋላ ሲጓዝ የነበረ ሌላ ኦራል መኪና የመጀመሪያው መኪና መገልበጡን ሲያይ ሹፌሩ በድንጋጤ መኪናውን የገለበጠው ሲሆን መኪናው ላይ የነበሩ ወታደሮች ብዙዎቹ ማለቃቸው ተዘግቧል። ኦነግ 72 ወታደሮች መገደላቸውን ሲገልጽ፣ የአካባቢው ነዋሪዎች በበኩላቸው እስከ 50 ወታደሮች ማለቃቸውን ተናግረዋል። በእለቱ ምሽት ደግሞ አራት ሄሊኮፕተሮችን በሞያሌ አካባቢ ሲያንዣብቡ መምሸታቸውን የዓይን እማኞች ገልጸዋል። ሄሊኮፕተሮቹ ኬንያ ድንበር ዘልቀው በመግባት አሰሳ ሲያደርጉ መምሸታቸውን ምንጮች ሲናገሩ፣ ብሉምበርግ ይዞት በወጣው ዘገባ ደግሞ ኬንያ ከኢትዮጵያ ጋር የሚያዋስናት ድንበር መዝጋቷን አስታውቋል። ኬንያ በእያንዳንዱ ድንበር መግቢያ ላይ 20 ሰዎችን የመደበ ሲሆን አራት ታንኮች በሁለት መግቢያዎች ላይ መመደባቸው ተዘግቧል። የሁመራ ወረዳ አስተዳደር የፌዴራል መንግስት ተወካዮች በአማርኛ እንዳይናገሩ መከልከሉን ተዘግቧል። የሁመራ ወረዳ አስተዳዳሪ አቶ ኢሳያስ ከፌዴራል መንግስት ተወክለው ባለሀብቶችን በብድር ጉዳይ ለማወያየት የሄዱ ባለስልጣናት በአማርኛ ስብሰባ እንዳይመሩ ከልክለዋል። መጋቢት 5 2010 ዓ.ም በሁመራ ከተማ አስተዳደር አዳራሽ ከፌዴራል መንግስቱ የተወከሉት አቶ አማኑኤል ተስፎ የተባሉ ግለሰብ ስብሰባውን በአማርኛ ሲመሩ፣ የወረዳው አስተዳዳሪ በአማርኛ ስብሰባ ማድረግ አይቻልም፣ ስብሰባው ቋንቋችን ነው መደረግ ያለበት በሚል ስብሰባው በአማርኛ እንዳይመራ አድርጓል። ቀድሞ የጎንደር ክፍለ ሀገር ግዛት የነበረው ሁመራ በኢህአዴግ ዘመን ወደ ትግራይ እንዲካለል ቢደረግም አብዛኛው ህዝብ አማርኛ ተናጋሪ መሆኑ ይነገራል። በመጨረሻም ከ50 100 በመቶ የሚሆነው የኢትዮጵያ ወጣት በአደንዛዥ እጽ ተጠቅቷል ተባለ። ዲኬት ኢትዮጵያ ባዘጋጀው ወጣቶችና የስነ ተዋልዶ የምክክር ዝግጅት ላይ በመላ ኢትዮጵያ የሚገኙ አብዛኞቹ ወጣቶች በአደንዛዥ እጽ ሱሶች ተጠቂ መሆናቸውንና ራስን የማጥፋት እርምጃ በከፍተኛ ሁኔታ እየተስፋፋ መምጣቱ ተገልጿል። በኢትዮጵያ እድሜያቸው ከ10 እስከ 24 ዓመት ከሚሆናቸው ወጣቶች ውስጥ 51 ከመቶ ያሉ ጫት ቃሚዎች፣ 45.6 ከመቶ የሚሆኑት የአልኮል መጠጥ ጠጪዎች፣ 4.4 ከመቶ የሚሆኑት ሲጋራና ሌሎች ነገሮች እንደሚያጨሱ ጥናቶች አረጋግጠዋል። ጫት ከሚቅሙት መካከል 56.6 ከመቶዎቹ ወንዶች፣ 36.6 በመቶዎቹ ደግሞ ሴቶች መሆናቸው ሲዘገብ፣ በፓስፋይንደር የወጣቶችና የጤና ልማት ፕሮግራም አማካሪ የሆኑት ሲስተር ወርቅነሽ ቀሬታ እንዳሉት አብዛኞቹ ወጣቶች ህይወታቸውን የሚያጡት በአደጋ ሲሆን ከዚህ ውስጥ ራስን ማጥፋት ከፍተኛውን ድርሻ ይዛል ብለዋል። ከዩኒቨርሲቲዎች ጀምሮ ራስን ማጥፋት በከፍተኛ ሁኔታ ተስፋፍተዋልም ብለዋል። በአሁኑ ወቅት ከጫት በተጨማሪ ሺሻና ደንዛዥ እጽ የሆኑ ማሪዋናዎች ይሸጣሉ ሲሉ፣ አንዳንድ ዩኒቨርሲቲዎች ውስጥ እጾችን በሃይላንድ እያበቀሉ ይሸጣሉ፣ ማሪዋና እየተወቀጠ ጠላ ውስጥ እየተጨመረ ይሸጣል ብለዋል። ማሪዋና ቅርብ በሚሆን መልኩ ለታዳጊ ወጣቶች እንዲደርሳቸው የተደረገ መሆኑንና አስፈሪ ደረጃ ላይ መድረሱን ሲስተር ወርቅነሽ ሲገልጹ፣ በሴቶች ላይ በተደረገው የስነ ተዋልዶ ጥናትም አሁንም 40 ከመቶ የሚሆኑት ከ18 ዓመት በታች የሚሆናቸው ወጣቶች ሴቶች ጋብቻ ይፈጽማሉ ብለዋል። አድማጮቻችን፣ የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ማንም ሲፈልግ እንደ ገበያ አንድ ላይ የሚሰበስቡ ሲያሻው ደግሞ እንደ ገበያ የሚበትኑ ነገር አይደለም። Pedro Cal-
ጥሪ ስዊድን ስቶኮልም የኢትዮጵያ ብሔር ብሔረሰቦች ከገዣቸው ጋር የሞትና ሽረት ትግል ሲያደርጉ ይህ የመጀመሪያ ጊዜ አይደለም። አዲስ የሆነው የሚታገሉት ስርዓት በጅምላ ጨፍጫፊነት እየገፋበት ያለ መሆኑ ነው። ስልጣኑን በመሳሪያ ኃይል ይዞ የስልጣን ጊዜውን ከማራዘም ብዝበዛውና ዘረፋው ወሰን የለሽ በሆነ መንገድ ከመፈጸም የሚያስችሉት መሳሪያ እየሆኑት ያሉ ድርጅቶች አቋቁሞ የተለያዩ ህጎች አውጥቶ ታጣቂ ኃይሎች ፍርድ ቤቶችና የጸጥታ ኃይሎችን በቁጥጥር ስር አውሎ ካወጣው ከጥፋት ታክቲክና ስትራቴጂ በሚመች መንገድ ሆን ብሎ የተዘረጋ ስርዓት መሆኑ ነው። ይህ በወያኔ የተዘረጋው ያገዛዝ ስርዓት አላማውን ስራ ላይ ለማዋል የማይጠቀመው ዘዴ የለም። ባንድ አመት ብቻ ሁለት ጊዜ ያስቸኳይ ጊዜዋን በማወጅ የዘር ማጥፋት ተግባር እየፈጸመ ይገኛል። በዚህ ተግባሩ ከሶማሌ ክልል ከ700,000 በላይ ኦሮሞዎችን ያፈናቀለው መንግስት በጠራራ ፀሐይ ሞያሌ ገብቶ ዘግናኝ ጭፍጨፋ በማድረጉ ንጹሃን ዜጎች ከሚወዷት ሀገርና ከኖርበት ቀዬ ተፈናቅለው ወደ ኬንያ ለመሰደድ ተገደዋል። የአማራን ገበሬ ትጥቅ በማስፈታት በግፍ ለመግዛት እያሰረና እየገደለ መሆኑን ገፍቶበታል። ይህ ሁሉ መከራ ያልበገረው ህዝባችን ትግሉን አጠናክሮ ቀጥሏል። በሌሎችም ክልሎች ተመሳሳይ ወንጀሎች እየፈጸመ ይገኛል። ፍራቻን በማሸነፍ ስርዓቱን ያንቀጠቀጠው የሶስት አመት የቄሮ ትግል እንዲሁም የአማራ ወጣቶች ፋኖ፣ የጉራጌ ወጣቶች ዘርማ፣ የደቡብ ወጣቶች ነብሮ፣ በአፋር ወጣቶችና እንዲሁም በተለያየ አካባቢ የሚኖሩ ወጣቶችና ዜጎች በቅንጅት አስከፊውን ያገዛ ስርዓት ለመገርሰስ አምረው እየታገሉና እየተሰዉ ይገኛሉ። በመሆኑም እኛ በውጭ ሀገር የምንኖር ስለተሰውት ወገኖቻችን ቁጣችንን ለመግለጽ በማናለብኝነት የታወጀውን ህገወጥ ያስቸኳይ ጊዜ አዋጅ ከመቃወም ይህንኑ ከስዊድን መንግስት የፖለቲካ ድርጅቶችና የህዝባችንን ትግል እንዲደግፉ ጥሪ ለማድረግ በተለይም ስርዓቱን ለመገርሰት እየተካሄደ ላለው የኢትዮጵያ ህዝብ የጋራ ትግል ያለንን ድጋፍና አጋርነት ለመግለጽ በስቶክሆልም ከተማ ታላቅ ሰላማዊ ሰልፍ ተዘጋጅቷል። እርሶም የህዝቦ መከራና የግፍ አገዛዝ ካስቆጣዎት በእለቱ በመርሃ ግብሩ ላይ እንዲገኙ ወገናዊ ጥሪ እናደርጋለን። ቦታ ሚንት ቶሪየት፣ ቀን ማርች 23 2018፣ አርብ፣ ሰዓት 13 ሰዓት እስከ 16 ሰዓት በስዊድን የኢትዮጵያ ህዝብ አጋርነት አስተባባሪ ህብረት።
Come on.
ጤና ይስጥልኝ።
ጤና ይስጥልኝ።
ሃሎ
አይሰማም?
በጣም ጥሩ። አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አንድ እንግዳ በስልክ ከኛ ጋር ይገኛል። ወንድማችን ጫላው ቦራ ይባላል። በዛሬው ዕለት ውይይት እናደርገው በሚከተለው ሳምንት ስለተጠራው አጠቃላይ የሰላማዊ ሰልፍ ጉዳይ ነው። በመጀመሪያ ጫላ በዛሬው ውይይት ላይ ለመካፈልና ስለ ሰላማዊ ሰልፉ ለማስረዳት ፈቃደኛ በመሆን እናመሰግናለን። በመቀጠልም አንድ ነገር ማሳሰብ ፈልጋለሁ። በሚከተለው ሳምንት ሰፋ ያለ ውይይት ከኦሮሞና ከኡጋዴን የኢትዮጵያ ኮሚኒቲዎች ጋራ ያፋር ውይይት እናደርጋለን ብለናል እና ሰፋ ያለ ውይይት በዛ ላይ አድማጮችም እንዲሳተፉ ካሁኑ ጋብዘናል። በዛ ላይ እንደምትገኝ አንተም ቃል ገብተህልናል። ውይይታችን ሰፋ ያለ ነው የሚሆነው። በአጠቃላይ ስለ ኦሮሞ ኮሚኒቲ እዚህ አካባቢ ስላለው፣ ስለ ኦሮሞ ወጣቶች፣ ስለ ወጣቶቹ በአጠቃላይ ስለ ኦሮሞ ኢትዮጵያ ኦሮሞ ሕዝብ እና ስለ ኢትዮጵያ ትግል ውይይት ሰፊ እናደርጋለን። ይሄንን ከዚሁ ክሊር ላደርግ ብዬ ነው። የዛሬው ስለ ሰላማዊ ሰልፉ ነው። እስከ ተግባር እስከ ገባኝ ድረስ ትክክል ነኝ?
አዎ ትክክል ነው።
በጣም ጥሩ። ጫላ እስቲ በቅድሚያ ይሄን ሰላማዊ ሰልፍ እንግዲህ መጥሪያው ላይ እንዳየሁት ከሆነ የጠራው በስዊድን የኢትዮጵያ ህዝብ አጋርነት አስተባባሪ ህብረት ነው የሚለው። አንተ እዚህ ኮሚቴ አባል ስለሆን ተገኝታል። እነማን ናችሁ? ምንድነው? ይሄንን አጠራ አድርገህ ብትገልጽልን አመሰግናለሁ።
እንግዲህ የጋራ ኮሚቴ ትንሽ ቆየት ብሎ የተቋቋመ ኮሚቴ ነውና ከተቋቋመን ጀምሮ አንዳንድ የተወሰኑ ሰላማዊ ሰልፎችን በጋራ አድርገናል። ግን ከዛ ወጣ ብለን አንዳንድ ነገሮችን ለመስራት አልቻልንም። በእርግጥ የሁላችንም ድክመት ሊሆን ይችላል። ወደፊት ግን ከዚህ በበለጠ ተቀራርበን የመስራት እቅድ አለን፣ እየተነጋገርን ነው። ይህንንም ሰላማዊ ሰልፍ እንዲዘጋጅ ያደረገው ይሄው ኮሚቴ ነው። እርግጥ ባለፈው ሳምንት እዚህ ላይ እንደሆነ ሚንቶሬት ሰላማዊ ሰልፍ ወጥተናል፣ በስዊድን የስደተኞች ማህበር ባዘጋጀው ሰላማዊ ሰልፍ ላይ። ይሄኛው ሰላማዊ ሰልፍ ግን በዓለም ላይ የሚገኙ የኦሮሞ ኮሚኒቲዎች ማርች 22 በዓለም አቀፍ ደረጃ ሰላማዊ ሰልፍ ስለሚወጡ እኛም የዛ አካል እንድንሆን ስለተገደድን እንጂ በአንድ ወር ውስጥ ሁለት ጊዜ ለመውጣት ፈልገን አልነበረም። ስለዚህ በአውሮፓ ውስጥ የሚገኙ፣ በአሜሪካ ውስጥ የሚገኙ በ22 የኦሮሞ ኮሚኒቲዎች በሙሉ ይወጣሉ። ስለዚህ እኛም በ22 ከሚዘጋጅ ራቅ ከስዊድን ከተማ ከስቶኮልም ከተማ ራቅ ያሉ ማህበረሰቦች ስላሉ እነሱ እንዲገቡ አርብ ብናደርገው ይሻላል በሚል በ23 አድርገን ለዚሁ ለኮሚቴ አሳውቀን በዛ ላይ ተስማምተን ነው ይህን ነገር ለማዘጋጀት የወሰን ነው። አንደኛ ያሰብነው ከጥያቄው በፊት በዚህ ሰላማዊ ሰልፍ ላይ የሚገኘው ማህበረሰብ የኦሮሞ ኮሚኒቲ ብቻ ሳይሆን በዛ ሀገር ውስጥ ያገባኛል የሚል ማንኛውም ኢትዮጵያዊ በሙሉ በሰልፉ ላይ እንዲገኝ ነው ፍላጎታችን። ምክንያቱም የሁሉም ችግር ነው። ዛሬ ተከፋፍለን የምንወጣበት ጊዜ አይደለም። ስለዚህ ሁላችን በጋራ ሆነን የጋራ ጠላታችን ላይ አንድ ድምፅ ማሰማት ይኖርብናል። በዚህ ሰላማዊ ሰልፍ ላይ ጎላ ጎላ ያሉ ነጥቦችን አንስተን ነው የምንቃወመው። አንደኛው በድብቅ የታወጀብን የአስቸኳይ ጊዜ አዋጅ 27 ዓመት ቢሞላውም በግልጽ የታወጀብን አዋጅ አለ። አሁን የአስቸኳይ ጊዜ አዋጅ ስቴት ኦፍ ኢመርጀንሲ፣ ይሄንን ስቴት ኦፍ ኢመርጀንሲ የምንቃወም መሆኑን በግልጽ ለመናገርና የስዊድን መንግስት ለማስታወቅ ነው። ሁለተኛ ለሞቱት፣ ለታሰሩት እንዲሁም ለተሰደዱት ህዝቦቻችንን ያለን ሀዘኔታ በግልጽ ለመናገር ነው። ሶስተኛ በቄሮ፣ በፋኖ፣ በዙርማ እንዲሁም በሌሎች ኢትዮጵያውያን የሚደረገውን ትግል የምንደግፍ መሆናችንን ለስዊድን መንግስት ለማስታወቅና ከነሱ ጎን መሆናችንን ለመግለጽ ነው። የመጨረሻው የስዊድን መንግስት ይነስም ይብዛም ለኢትዮጵያ ለዚህ ለዲክታተር መንግስት የሚያደርገውን እርዳታ እንዲያቆምና ህዝባችንን እየፈጀ እያሰረ እያሰደደ መሆኑን በግልጽ ለመግለጽ ነው። ይሄ ነው ጎላ ጎላ ያሉት ነጥቦች። እነዚህ ናቸው
አላችሁ ከስዊድን መንግስት
አህመድ ትግላችን መሰረቱ አገር ውስጥ ነው ብዙ ጊዜ የውጪ መንግስታት እንደምታቀው ጥቅማቸው ላይ ነው እንትናቸው የነሱ ጥቅም የማላላቸው መንግስት ካለ የሰው ልጅ መብት ለነሱ ምንም አይደለም ስለዚህ ትግሉ ያለው አገር ውስጥ ነው በይበልጥ ተስፋችን አገር ውስጥ በሚደረገው እንቅስቃሴ ላይ ነው እንጂ የውጪ ኃይሎች የሚያደርጉት እንትን የተወሰነ ነው የዲፕሎማሲ ሊሆን ይችላል ወይ የእርዳታ ሊሆን ይችላል እነዚህ ጥቃቅን ነገሮችን ነው ምን ተጠብቀው ትልቁ ነገር ግን አገር ቤት ውስጥ የሚደረገውን ትግል ከጎኑ ለመቆም በመቆም ያንን ማበረታታትና ማጠንከር ነው የሚጠበቅብን ብዙም የምንጠብቀው ነገር የለም
ሁሉም በአብዛኛው ሰው እንደሚያቀው መንግስታት ቋሚ ጥቅም እንጂ ቋሚ ዘመድ የላቸውም ወዳጅ የላቸውም የሚባል የፖለቲካል አነጋገር አለ ብዙ ጊዜ ኢትዮጵያኖች በትልቅ በኔ ግምት ትልቁ ስታታችን ከውጭ ሀገራት መንግስታት ሁሉ ነገር ተሰርቶ ለኛ እንዲቀርብልን እንሞክራለን ለምሳሌ ሰሞኑን የታዘብኩት ነገር አለ የአሜሪካ አሁን የተባረሩት የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያ ሄደው የተናገሩትን ነገር በሁለት መንገድ አይተውታል በአብዛኛው የተናደዱ ሰዎች ነበሩ ምንም ሳይናገር መጣ ያሉ በሌላ በኩል ደግሞ ትክክል ነው የሚሉም አሉ ምክንያቱም እንደኔ ደግሞ እምነት ምንድነው እኚህ ሰውዬ አዘ ዲፕሎማት ሊናገሩ የሚችሉትን ተናግረዋል ባይነኝ ነኝ በአደባባይ ወጥተው ይሄንን ያደረጋችሁትን ያስቸኳይ ጊዜዎች ትክክል አይደለም ማለት በዲፕሎማሲ ዓለም በጣም ትልቅ እንትን ነው አንድ መንግስት የወሰደውን አቋም መቃወም ነው ግን ስቲል እንደዛም ሆኖ ኢትዮጵያዊው ሞራሉ ተሰብሮ ድሮስ አሜሪካንን ማመት ሲል ሰምቻለሁ እናንተስ ከመጠን በላይ ከስዊድንም ሆነ ከሌላው ሀገር ተጠብቃላችሁ እናንተ ናችሁ ሰርታችሁ ለውጥ መታመጡት ወይስ የስዊድን መንግስት ነው የሚያመጣላችሁ
በአንድ ትግል ውስጥ ማየት ያለብህ ነገር እግዚአብሔርም ሆነ መንግስታት ከጠንካራው ጎን ናቸው ስለዚህ ጠንክረን ከሰራን በዛ ሀገር ውስጥ ሰላምና ዲሞክራሲ የተረጋጋ ማህበረሰብ እንዲኖር ከፈለግን አገር ቤት ውስጥ ያለውን ትግል ማጠናከር ይኖርብናል ሬክስ ቲለርሰን የተናገሩት ዲፕሎማሲያዊ አነጋገር ነው ዲፕሎማቲክ ላንጉዌጅ ነው የሚናገሩት ከዛ ባሻገር ግን በኢትዮጵያ የአሜሪካን ኤምባሲ መግለጫ አውጥቶ ነበር በግልጽ ስቴት ኦፍ ኢመርጀንሲን እንደሚቃወም እንትን ብሎ ነበር ይሁን እንጂ ግን ከውስጥ ያለው ተጽዕኖ እስካልበረታ ድረስ የዛን ሀገር ህዝብ በጋራ የሚመራ ጠንካራ የፖለቲካ ድርጅት ካልተፈጠረ ድረስ አይናቸውን አሁን ካለው መንግስት ላይ አያነሱም ስለዚህ መንግስት መነቃነቅ ሲጀምር መውደቅ ሲጀምር ከጠንካራው ጎን እንደሚሆኑ ምንም ጥርጣሬ የለኝም ስለዚህ የጋራ ሆነን ይሄ መንግስት ቢወርቅ ይሄንን ሀገር ሊመራ ይችላል የሚል አንድ ጠንካራ የጋራ ፖለቲካ ድርጅት አቋቁሞ ለነሱም ተስፋ እንዲሆናቸው ምክንያቱም ይሄ የሆርን ኦፍ አፍሪካ ጉዳይ ያለው በኢትዮጵያ እጅ ነው እዛ ውስጥ አንድ ነገር ቢፈጠር በአካባቢው ያለው ሁኔታ ሁሉ ስለሚበለሻሽ ለዚህ ፍራቻ አላቸው ስለዚህ ይሄን ፍራቻ ሊያስወግድ የሚችል ጠንካራ አካል ደግሞ ሊገኝ ይገባል ያንን ጠንካራ አካል መስርቶ ይሄው አለን ብለን ማሳወቁ ያስፈልጋል በውጭ መታሳየው ያ ነው የተመጣጠነ የፖለቲካ ድርጅት ህብረት ፈጥረው ወደ አንድ መተው በጋራ የሚታገሉበትን መድረክ ፈጥረው ለነሱ ማሳየት መቻል አለባቸው ይሄ ነው የኔ እምነት
በጣም አመሰግናለሁ ግን በሚከተለው ሳምንት ሰፋ ያለ ውይይት ስለመተማመን ስለህብረት ስለአንድነት ኢትዮጵያና ከኢትዮጵያ ውጭ ዳያስፖራ ባለው ኢትዮጵያዊ መካከለ ያለውን ግንኙነት ማጠንከር ወዘተ የተለያዩ የብሔር ድርጅቶች በጋራ የሚሰሩበትን ለምን እንደስከዛሬ እንዳልተማመኑ ወደፊት እንደሚተማመኑ እነዚህን በሰፊው እንወያያለን ብለናል ሆኖም ግን ባጭሩ ባንተ እምነት አሁን የሚታየው በጋራ የመስራት ሁኔታ የሚከተል ይመስላል
ወደርንም ጠላንም ወደዛ የምንሄድ ይመስለኛል አይ ቲንክ ህዝባችን ማወቅ ያለበት በኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች 27 አመት ከተነዛው ፕሮፓጋንዳ የጥላቻ ፕሮፓጋንዳ ይልቅ በብዙ ሺህ አመት አብረን የኖርነው የፍቅር ግዚያት ይበልጣሉ ስለዚህ እነዚህን የ27ቱን አመት ፕሮፓጋንዳ አጉልተን ከመያየትና እርስ በራሳችን የሚያራርቅ ፖለቲካ ከመንዛት መራቅ ያለብን ይመስለኛል። ሁለተኛው አገር ውስጥ ያለው እንቅስቃሴ በውጭ ያለው እንትን ብዙም የሚያስደስት አይደለም። በተለያየ ፖለቲካ ጠበል የተነከሩ እርስ በራሳቸው የሚናናቁ አንዱ ለአንዱ እሺ ብሎ እንትን የማይሉ ሰዎች ናቸው በብዛት የምናያቸው። ግን አሁን ያለው አዲሱ ጄኔሬሽን የገባው ጄኔሬሽን ነው። አብሮ መኖር አንድ ላይ የተቸገረ አንድ ላይ የታገለና መፍትሄውንም አንድ ላይ የሚፈልግ ጄኔሬሽን ያለው። ይሄ ጄኔሬሽን የወደፊቷ የኢትዮጵያ የመጻኢቷ ተስፋ ነው። ስለዚህ እዛ ነው ያለው ተስፋችንና አገር ውስጥ ያሉት ቄሮም ሆነ ዘርማም ሆነ ፋኖ የሚያደርጉት እንቅስቃሴ ተስፋ የሚሰጥ ነው። አሁን በቄሮ የተነሳውን የነዳጅ አቅቦት እንትን መተማ ላይ ያሉ የፋኖ ወጣቶች ተግባራዊ ሲያደርጉት ታያለ። ጉራጌ ውስጥ ያሉት የዞርማ ወጣቶች ተግባራዊ ሲያደርጉት ታያለ። ይሄ የሚያሳይ ወደ አንድነት እየመጣ መሆኑ ነው። ስለዚህ እንደ ድሮ ቄሮ አንድ ነገር ሲያደርግ ፋኖ ዝም ካለ ይሄ ልዩነትን እያሰፋ ነው የሚሄደው። ስለዚህ እኛም በውጭ ያለን የተለያየ የፖለቲካ ድርጅት አባሎች ወይም የፖለቲካ ድርጅቶችን የሚመሩ ኢሊቶች አሁን ካለው ጄኔሬሽን ከዚህ ካሉ ጄኔሬሽን ብዙ መማር ያለባቸው ነገር ያለ ይመስለኛል። በጋራ መስራቱ አስፈላጊ ነው። ለወደፊቱም አብሮ ለመኖሩ ተስፋ የሚደረገው አሁን ባለው ችግር ላይ ከጎን ስንቆም ነው። ስለዚህ የአንድነት ምልክቱ የፍቅር ምልክቱ አብሮነት ነው። አብሮነት ደግሞ የሚገለጠው በደስታም ሆነ በችግር ጊዜ ከጎን ለጎን ሆነን አይዞህ ስንባባል ነው። ስለዚህ አሁን የተሰደደውን የኦሮሞ ማህበረሰብ ከሶማሌ በብዙ ሺህ የሚቆጠር ተሰዷል። አሁን በኬንያ እየተሰደደ ነው። ሌላው እየሞተ ነው። እነዚህ ሰዎች ለመርዳት የኦሮሞን ማህበረሰብ ለመርዳት ኦሮሞ መሆን የለብህም፣ ሰው መሆን በቂ ነው። ስለዚህ እነዚህን በመርዳት የታሰረውን በመጠየቅ የሞተውን በማጽናናት አንድነታችን መግለጽ አለብን። ስለዚህ ተስፋዬ ያለው እኔ አገር ውስጥ ነው። አገር ውስጥ ያለው እንቅስቃሴ ከምን ጊዜውም በላይ በአንድነት እየተደረገ ያለ በመሆኑ ጥሩ አዝማሚያ ነው። ይበል የሚባል ነው። አህመድ
አላ እጅግ በጣም አመሰግናለሁ። በድጋሚ አሁንም ቅድምም እንዳልኩት ሰፋ ያሉ ውይይቶች በሚቀጥለው ሳምንት ውስጥ ከእናንተም ጋር ከሌሎችም ጋር ለማድረግ ተስማምተናል። አንዳንድ ያነሳቸው ነጥቦች አሉ። እነሱንም ቢሆን በተለያየ መንገድ እንወያይባቸዋለን ብለን ተስፋ እናደርጋለን። እስከሚቀጥለው ሳምንት ድረስ እንግዲህ እጅግ በጣም አመሰግናለሁ። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። ቻው።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ያዳመጣችሁትን ሙዚቃ እንግዲህ ዲጄ አቢ ያቀነባበር ነው። እንደነገሩኝ ከሆነ ዲጄ አቢ ቴክኒሽያናችንና የቪዲዮ ኃላፊያችን ነው። ሙዚቃውን እንግዲህ በራሱ ሲስተም አቀነባብሮታል ነው የሚሉኝ። ከዛ ቀድሞዋን መልእክት አለችን። ቅድም መጀመሪያ ላይ የተናገርኳት መልእክት አለች። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለአምሳ ሰው ግን ሽታው ነው አይደል? ጌጡ ሽታውስ? ሽታውስ? ሽታው እንዴት ይረሳል? ጌጡ ብቻ ሳይሆን እንደውም የሎሚ ጌጥ ደግሞ ምንድን ነው? ሽታው ነው እንጂ ጠቅሙ። ይህን ለማለት የፈለግኩት ምንድን ነው እንግዲህ የኢትዮጵያ ድምፅ ሬዲዮ ይኸው ከተቋቋመ 25 ዓመት ሆኖታል። 25 ዓመት እየወደቀም እየተነሳም እዚህ ደርሷል። አድማጮቹን በተቻለው መጠን ኦብጀክቲቭ የሆኑ አርስቶችን፣ እምነቶችን፣ አመለካከቶችን ለማቅረብ ሞክረዋል። ኢትዮጵያኖች የተለያየ አመለካከት ከአንድ ብቻ አካባቢ ሳይሆን የተለያዩ አመለካከቶችን እንዲይዙና በራሳቸው እንዲወስኑ የተቻለንን አድርገናል። እኛም ይመስለና አሰምተናል። በሌላ በኩል የሚመስላቸውን ያሰሙም አሉ። እንግዲህ መብት የህዝብ ነው። ህዝብ ነው ወሳኝ። ህዝቡ የፈለገውን ከዛ አማርጦ እንዲወስን ነው እኛ የምንፈልገው። እና 25ኛ ዓመታችንን ስናከብር በሚቀጥለው ሴፕቴምበር በየዓመቱ እንደምናደርገው ማለት ነው። በጣም ቅር ከሚለኝ አንዱ ወንድማችን ታምራት አዳሙ እስከምታመመ ድረስ ነፍሱን ይማረውና በዝግጅታችን ላይ ቀድሞ ይገኝና በግርማ ሞገሱ ነው። ትልቅ ነው፣ ግዙፍ ነገር ነው እና ግርማ ሞገስ አለው። ክራባቱን ሲጥ አድርጎ በር ላይ ቆሞ እንግዶቻችንን እንኳን ደህና መጣችሁ እያለ ሲቀበል ትዝ ይለኛል። እኔ ራሴ ዘግየት ብዬ ስመጣ ትንሽ እኮ አረፈድክ ይለኝ ነበር። እና ዘንድሮ አይኖርም፣ 25 ዓመታችን ስናከብር አይኖርም፣ ግን እናስታውሰዋለን። ኤኒዌይ በዚህ ዝግጅት ላይ እንግዲህ የተለያዩ እንግዶችን ጋብዘናል። ቀድሜ እንዳልኩት የተከበሩ የአውሮፓው ፓርላማ አባል የተከበሩ አና ጎሜዝ ይገኛሉ። ሌሎችም ከአውሮፓ ፓርላማ ለመጋበዝ እያሰብን ነው። የኢትዮጵያ ወዳጆች የሆኑ አሉን። የስዊድን ፓርላማ አባሎችም አሉ። ከዚህ በፊት ከኛ ጋር አብረው ብዙ የታገሉ እንደውም ብርቱካን ሚደቅሳ ስትታሰር ኢትዮጵያ ድረስ ሄደው እቤቷ ድረስ ሄደው የጎበኟት እናቷን የጎበኟት የፓርላማ አባል አሉን። እሳቸውን ሁሉ እንጋብዛለን። ሌሎችም የፓርላማ አባሎች አሉ፣ እነሱ እንጋብዛለን። ሚኒስትሮቹንም እንደዚሁ ተስማምተናል፣ እንጋብዛለን። በተጨማሪ ከኢትዮጵያ እንግዶች እንጋብዛለን ብለናል። እንግዲህ ሰው ያስባል፣ ምን ነው የሚባለው? ሰው ያስባል አምላክ ይፈጽማል። ትክክል። እኛ አላማችን ይሄ ነው፣ ይሳካልናል ብለንም ከፈጣሪ ጋር እምነት አለን። ግን ለዚህ ደግሞ መሳካት ኢትዮጵያዊው ለዚህ ሬዲዮ ቢያንስም ቢበዛም መኖሩ ጥሩ ነው። ድምጻችንን እናሰማበታለን። ስዊድን ውስጥ ያለን ኢትዮጵያኖች ድምጻችንን እናሰማበታለን። የምንወደውንም የማንወደውንም መናገር እንችላለን። የምንልበትን ሬዲዮ ለመርዳት ከአንድ መሐለቅ መሐለቅ ነው የሚባለው በድሮ ቋንቋ ታውቃላችሁ? መሐለቅ ኢሉባቦር ውስጥ ኖር ያለው ልጅ ሆኜ አጎቶቼ ቡና እንትን ይነግሩ ምን እንደሚባል ታውቃላችሁ? አንድ መሐለቅ ሁለት መሐለቅ ነበር የሚባለው። ቴፒ የምትባል ከተማ ኖር ያለው ትንሽ ልጅ ሆኜ አንድ መሐለቅ 5 ሳንቲም ማለት ነው። ሁለት መሐለቅ 3 መሐለቅ ነበር የሚባለው። እና ከአንድ ሳንቲም ከአምስት ሳንቲም ጀምሮ የምትችሉትን በሐሳብ በሞራል በማቴሪያል የምትችሉትን እንድትለግሱልን በትትና እንለምናለን ነው የሚባለው፣ እናሳስባለን። ለዚሁም ደግሞ ስዊሽ የምወደው ቃል ነው፣ ስዊሽ አስገብተናል። እድሜ ምንድን ነው ገንዘብ ያዣችንና ለሊቀመንበራችን የነበረው ተሯሩጠው አስገብተውልናል። ስዊሽን እነግራችኋለሁ። ስዊሽ ቁጥሩ 1 2 3 0 8 7 7 3 8 1 እደግመዋለሁ። ስዊሽ ቁጥራችን 1 2 3 0 8 7 7 3 8 1 የኢትዮጵያ ድምፅ ሬዲዮ ወይም ኢትዮጵስክ ድምፅ ራዲዮ ብትሉ ይደርሰናል። ሌላው
ምናልባት አመድ 1 2 3 ስትል ለመያዝ ትምት እንዳይመስልን ያው አንድ ላይ መሆኑን የመጨረሻ ጊዜ አንድ ሄደ።
ኦኬ፣ አንድ ላይ ነው። 1 2 3 ለመጀመር አይደለም። 1 2 3 ስል የስዊች ነምበሩ ነው። የስዊች ነምበሩ ከዚህ ቀጥሎ የምለው ነው። 1 2 3 0877 381 ፕሉስ 0 ማለን የፕሉስ 0 ቁጥራችን ደግሞ 9251848438 ደግሞ አለው ፕሉስ 0 ቁጥራችን 9251848438 ነው። እንግዲህ እናንተ በመታደርጉልን አስተዋጽኦ እንዲሁም እርዳታ አማካኝነት የሚከተለውን 25 አመት የብር ኢዮቤልዩ አመት ባላችን የኢትዮጵያ ድምጽ ሬዲዮ ከአዲስ አመት ጋር ነው የሚያከብረው። ኦሬዲ አዳራሽ ይዘናል። ቀኑንም ቅዳሜ ቀን ነው አይ ቲንክ ዋን ዴይ አሄድ ኦፍ አንድ ቀን ቀደም ብሎ ነው መሰለኝ የሚውለው። እንግዲህ በዛ በሃሉንዳ ፎልኬትስ የምናደርገውን ዝግጅት ካሁኑ ኮሚቴ አቋቁመን እየተወያየንበት ነው። እንዳለቀ ፕሮግራሙን ሁኔታም እንግዲህ እናቀርባለን አይደል?
ነው ምናልባት አመድ በገንዘብ ብቻም ሳይሆን በተለያዩ ሁኔታዎች ሬዲዮን ማገዝ የሚፈልጉ ሰዎች ምናልባት ስልክም ደውለው ኮሚኒኬት ማድረግ የሚፈልጉ ሰዎች ካሉም በዚህ አጋጣሚ መገኘት ሬዲዮን ሊገኝበት የሚችልበትን ስልኮችን ለማህበረሰባችን በታደርስልን።
እንግዲያው የሬዲዮኑ በሬዲዮን በሚተላለፍበት ሰዓት እነትክ ነው እንዳልከው ገንዘብ ብቻ አይደለም። ገንዘብ አንዱ የዳታ መንትን ነው። የሞራል ድጋፍ፣ የተለያዩ ቁሳቁሶች፣ የሐሳብ፣ የአይዲያስ እንደዚህ ቢደረግ ጥሩ ነው። እንዲ እንደውም በጣም ምን የምፈልገው እንዲ ብናደርገው የ25ኛው አመቱ እንደ ሌሎቹ ጊዜ ምግብ መጠጥ እና ምቻስ እንተነጎ ዝው ምንድነው ሲውዝዋዜ እና ሳይሆን ታሪካዊ የሆነ እንትን ልንሰራ ነው እናስበውና ይሄን ብታደርጉ ይሄን ብታደርጉ። በነገራችን ላይ ባለፉት 25 አመት ያስተላለፍናቸው ፕሮግራሞች በተቀናበረ ሁኔታ የሬዲዮኑ ሰራተኞች በሆነ መሳሪያ እንትን ይያሉት ነው ለትውስታ ያህል እየተሰራ ነው ፕሮግራሙ ራሱ እና ይሄን ቢደረግ ጥሩ ነው ይሄን ብታደርጉ ጥሩ ነው። ይሄ ያምርብናል፣ ይሄ ያስጠላብናል፣ ይሄ አላደረ ኢትዮጵያዊ ነው። ይሄንን የሚሰጠንን ማሳብ ትልቅ እርዳታ ነው። ዝግጅቱን በጋራ እንድናዘጋጀው ማለት ነው። ሌላው እኔ ተስፋ ማደርገው ኢትዮጵያዊ የዛለት የሀገር ባህሉን የተለያየ ሀገር ባህል አለን። 80 ብሔር ብሔረሰብ ነው ያለው ኢትዮጵያ ውስጥ። የተለያየ የባህል ልብሳችንን ለብሰን አጊጠን ዘንጠን አንገታችንን ቀና አድርገን ማነው ጣላት ይፈር ጣላት ምንድነው የሚባለው አንገቱን ይድፋ አለን ኢትዮጵያኖች። በጣም ኩሩ ህዝብ እኮ ነው ኢትዮጵያ። እኔ አንድ ወንድሜ እዚህ ሲያጫውተኝ እንግሊዝ ሀገር አረሳውም የነገረኝ እንግሊዝ ሀገር ስንማር አለ ድሮ እንግዲህ በኃይለ ሥላሴ ጊዜ ድሮ ምን አለኝ አንድ ኢትዮጵያዊ ሰክሮ ከተገኘ መንገድ ላይ ይመጣሉ አለ ፖሊሶች በድብቅ ይመጡና ምንድነው ባለ ይሄ ሹክ ሸተርስ ኩል ምናምኖች ድሬሰሮች ምናምኖች ይመጣሉ ተደብቆ ይያዝና የሆስፒታል ይወሰድና ታክሞ ተምሎ ማንንም ሳይሰማ ምንም ሳይል ወደ ዶርሚተሪ ይወሰዳል። ለምን በየስተይቀው የኢትዮጵያዊ ሰክሮ መንገድ ላይ ተገኘ ማለት ነውር ነው። የንጉሱ ሀገር እኮ ነበር በእውነት አባቴም እንደዚህ ነው ያለኝ። እና እስከዚህ ምን ከበር ነበርንም የእንትና መጻፍ ንግር ያለው ቅድም የማንዴላን መጻፍ አንባቸው ማንዴላ ላይ ማንዴላ ጁሊየስ ኔሬሬን ካልካልሳስ ወይንም ካውንደን ወይንም ጁሊየስ ኔሬሬን ሄዶ ያማክራቸዋል። እባካችሁ የአፍሪካን መንግስታት እንዲረዱን አማክሩልን ሲሏቸው ምንድነው መልሶ የሰጡት እነዚህ ጁሊየስ ኔሬሬንና ካውንዳ አይ እሱንማ የአፍሪካ መሪዎች እንዲተባበሩማ ከፈለክ ኢትዮጵያን ነው መለመን ያለብህ ንጉሱ ጋር እንደምንም ብለን እንዲያቀርቡ ሰዎች እንለምናለን። እሳቸው ጋር ሄደህ ኢትዮጵያ የአፍሪካ መሪዎችን እንትካለች በጠቅላላ ሁሉ ይረዳሃል። እስከዚህ ነበር የምንከበረው። አሁን ሳውዝ አፍሪካ ሄደህ የምትገደለው የምትባረረው ስደተኛ ሆነ በመኪና ተደብቀ የምትሄደው በቦርደር ለቦርደር የምትሯሯጠው እኔ ሃይ ስኩል ተማሪ ሆኜ የሚያውቁ ልጆች አሉ ከኔ ጋር የተማሩ ሃይ ስኩል መድኃኒዓለም ትምህርት ቤት የሳውዝ አፍሪካ ልጆች ነበሩ። አዛኒያ ነው የሚባለው እዚያን ጊዜ ምንድነው እሱ ዚምባብዌ ተማሪዎች ነበሩ። እኛ ጋር ስኮላርሺፕ ተሰጥቷቸው ኢቭን ዩኒቨርሲቲ የሚማሩ ልጆች አግኝቻለሁ። እኔ ለትምህርት ዩጎዝላቭ ተልኬ ዩኒቨርሲቲ ስዛ ስማር ዩኒቨርሲቲ የተማረ ልጅ ኢትዮጵያ ስኮላርሺፕ ቢኤውን እዛ ያገኘ ልጅ አግኝቼ ፒኤችዲውን ሲሰራ አገኘሁት እና ያጫወተኝ ታሪክ አለ። ኢትዮጵያ ነው ስኮላርሺፕ አግኝቶ ኢትዮጵያ እንደተማረ እሺ እስከዚህ ነበርን። ይሄ የሚባለው እንደቀልድ ነው የምናየው። ድሮ ትልቅ ነበርን የሚባለውን እንደቀላ ነው የምናየው። ትልቅ ነበርን ሲሪየስ በእውነት እኔ አላግባብ ትልቅ እንሆን አይደለም የምለው። ያ ትልቅ ለመሆን አሁንም ማቴሪያሉም የሰው ኃይሉም የማይንድ እንትኑም አለን አለን ትልቅ ለመሆን። እንደ ውሻ ምንባረር አይደለንም። አሁንም እንደሚደረግብን እንደ ውሻ ምንባረር መሆን አልነበረብንም። ያንን እንመልሳታለን። ግን ለዛ ደግሞ እያንዳንዱ ኢትዮጵያዊ እኔ ምንም ማደርገው ነገር የለኝም ማለቱን ትቶ ነው አይ ካን ሜክ ኤ ዲፈረንስ ይላሉ ፈረንጆች። እኔ ራሴ በግሌ አንድ ለውጥ ማምጣት ይችላል። 1000 ኪሎ ሜትር ለመራመድ አንድ እርምጃ መጀመር አለብህ። እያንዳንዱ የሚወረውር አጠጠር በስታ ነው ትልቅ የምትሆነውና እያንዳንዳችን ያንን ትልቅነታችንን ለመመለስ መተባበር መቻል አለብን። በጋራ
አልባት አመዲ ወደ ትልቅነታችን ልንመለስ በአንድነት ትብብር ውስጥ ልንዘልቅ ምንችለው እንግዲህ ከጥንት የጋሪዮ ስርዓት ማህበርም ለይቶ የሰው ልጅ በቁስም በብዙም ነገሮች አድጎ ዚህ ደረጃ እንዲደርስ ያደረገው መረጃ ነው። የሰው ልጆች ያለ መረጃ ከጋሪዮ ስርዓት ማህበር ወጥተው ዘመናዊ የኑሮ ህይወት ሊመሩ የሚችሉበት ሁኔታ የለምና እንደዚህ አይነት መረጃን መሰረት ያደረጉ ትክክለኛና ሚዛናዊ መረጃ የሚያሰራጩ እንደ ኢትዮጵያ ሬዲዮ ድምጽ እንደ ኢትዮጵያ ድምጽ ሬዲዮ እንደ የተለያዩ ኢሳትም አለ የተለያዩ ሚዲያዎችን መደገፍ ኢትዮጵያ ውስጥ ያለውን ስርዓት ትክክለኛነት አስጠብቆ ለመቀጠል የሚረዳው አንዱ መሰረታዊ ጽንስ ነው ብዬ አስባለሁና ሁሉም ማህበረሰብ ያ እንደውም የውዲታ ግዴታው አርጎ መሄድ መቻል አለበት ብዬ ነው ማስበው።
you know አሁን ባለንበት ክፍለ ዘመን ምን እንደሚባል ታውቃላችሁ? የኢንፎርሜሽን ሶሳይቲ ነው የሚባለው። እሺ የኢንዱስትሪያል ሪቮሉሽን የተካሄደበት የኢንዱስትሪያል ሶሳይቲ ነበር። ያልፏል። ኢንዱስትሪ ኢስ ኖት እንትን አይደለም። አሁን የኢንፎርሜሽን ሶሳይቲ ነው። ኢንፎርሜሽን ማክት ነው፣ ኃይል ነው፣ ፓወር ነው፣ ስልጣን ነው። ኢንፎርሜሽን ካለህ ሁሉ ነገር በእጅ ስር አለ ማለት ነው። እና ኢንፎርሜሽኑን ለማካፈል ተቀባይነት አይኖረውም። ያ ተቀባዩ ነው ያንን ይጠቅማል። ለኢንፎርሜሽን ትክክል ነው አይደለም የሚለው ህዝቡ ነው። ለህዝቡ ደግሞ ትልቅ አከበሬታና አመኔታ እስካለ ድረስ እሱን እንደፈለግ ልታደርገው አትችልም። ኢንፎርሜሽን ከተለያየ መንገድ ያገኛል። የሚትክክል ነው የሚለውን ራሱ ኦብጀክቲቭሊ አናላይዝ አድርጎ ይወስደዋል። ያንን ለማድረግ ደግሞ እኛም ትክክል ነው የምንለውን በእኛ በኩል ማቅረብ መቻል አለብን። ያን ልናደርግ የምንችለው እርዳታ ከአድማጮቻችን ስናገኝ ብቻ ነው። አለበለዚያ እኛ ብቻ እምንለፈልፍ ከሆነና እኛ ብቻ ወጪውን እንሸፍን ካለን አንችለውም። ስለዚህ ውድ አድማጮቻችን ተባበሩን፣ ተባበሩንና እናንተ ትክክል ነው በሚትሉት መንገድ ይሄኛው ነው የሚጠቅመን ለኢትዮጵያውያን ስዊድን ላለ ነው ማንነታችንን ለማሳወቅ ይሄ ነው የሚጠቅመን ይሄ ነው የሚያገለግለን የሚሉትን የምትሉትን አብረን በጋራ እንሰራለን። ምን ትላለህ?
አው እንግዲህ የህዝባችን መናል ኢንፎርሜሽን እንደተጠማ መናይበት ብዙ አጋጣሚዎች አሉ። አንብ ኢትዮጵያ ውስጥ ብዙዎቹ የኢትዮጵያ ሳተላይት ቴሌቪዥንን ለመመልከት ነው እዚህ የገዙ ጣራቸው ላይ ምናምን መስቀል ኢንፎርሜሽንን ትክክለኛ ኢንፎርሜሽንን ለማግኘት የሚያደርጉት። ያ ምንድነው? በዲሽ የኢትዮጵያ ሳተላይት ቴሌቪዥን ወይም ኢሳት ትኩስ መረጃዎችን ለህዝብ የሚሰጥበት ነው። እና እንደውም መንግስት አንድ ሰሞን አሰሳው ሁሉ ያረገ ነበር። ብዙ ጊዜ ጃማ አስደርጎታል ይሄንን ጣቢያ። ከዛው ዲም ደግሞ
ጣራ ላይ ወጣደሮቹ
ያን እንዲህ ሲያወዱ ነው።
ዲሽ ሁሉ በኮማንድ ፖስቱ ኢቨን ሰዎች የታሰሩ ኢሳት ማዳመጥ የተከለከለ ኢሳትና ኦኤምኤን ሚዲያ
ታዘቡ። እስቲ እኔ እኮ የምለው የሰው ልጅ ፈጣሪ ነው የመናገር ችሎታውን የሰጠው። ፈጣሪ የሰጠውን አንተ እንዴት አድርገህ ነው አፉን መለጎም የምትፈልገው? ባይሆን ማድረግ የምትችለው ተናገር። አንድ ፈላስፋ ምን ብሏል መሰለ? አንተ የምትናገረውን አላምንበትም፣ ግን አንተ የምትፈልገውን እንድትናገር መብትህ እንዲከበርልህ ህይወቴን እሰጥልሃለሁ። እኔን በማፈን አይደለም፣ እኔ እንዳልናገር በማድረግ አይደለም። እውነቱ ምክንያቱም ሰውን እንዳትናገር ስላደረከው እምነቱን ይቀይራል ማለት አይደለም። አፍኖ ይዘዋል፣ ጊዜ ይጠብቃል፣ አንተን ያጠፋሃል የተመቸውለት። ያ እንዳይሆን ትክክለኛው ምንድነው? ተናገር፣ እኔም ልናገር፣ አድማጩ ደግሞ ይፍረድ። አልበለዚያ ጣራ ላይ ወታደር እንትን የላክ ዲሽ ማሳደድ፣ ይሄ የመጨረሻ የምንድነው የከብቶች ከብት ብቻ ነው መናገር የማይችለው፣ አራዊት ብቻ ናቸው መናገር የማይችሉት። ዩ ኖ የሰው ልጅና አራዊትን ወይንም ከብትን ብዙ መለያ የሚላዩበት ነገር አለ። አንደኛው ግን ምን እንደሆነ ታጋለ የሰው ልጅ ቃላትን አርቲኩሌት አድርጎ ሐሳቡን በንግግር መግለጽ ይችላል። አራዊት አይችልም። ሌሎች ነገሮችን ሊችሉ ይችላሉ አናውቅም። ማውቅ ምን ይችላል የነበረው ቢናገሩ ነበር።
እኔ በጣም አሪፍ እንት ነው ኢቨን ዘውዱም ያነሳው እጅግ በጣም መሰረታዊ ነገር ነው። እኔ አንድ ነገር ልበል ነው ወደ ዘውዱ ልመለሰ። ኢቨን ኢትዮጵያ ውስጥ እንግዲህ ሁላችንም እናቀው የኢትዮጵያ ህገ መንግስት 106 አንቀጾች ያሉት የኢትዮጵያ ህገ መንግስት 32 በላይ ያሉት አንቀጾች የሚያወሩት ስለ ሰብአዊ መብት አያያዝ ነው። ከዚህ ውስጥ ደግሞ አብዛኛው ስለ ነጻነት ነው የሚያወራው። ከዚህ ውስጥ ያለው ኢቨን ህወሓት ኢህአዴግ ልተዳድርበት ያለው ህገ መንግስት ሐሳብን ያለ ገደብ የማግኘት ወይ የመግለጽ መብትን ይደነግጋል። ይህንን በጣሰ መልኩ ነው እንግዲህ ሰዎች መረጃ አታገኙ እየተብሉ እየታፈኑ ያሉበት። ደርግ እኔ እንግዲህ ልጅ በጣም ያደረስኩበት ሁኔታ አልነበረም። የሚከለከል ነበር የቪኦኤ ድምጽ ምናምን ሬዲዮ ተደብቀው ቤት እንደሚያዳምጡ ነው። ከዚህ የተሻለ ያንን ስርዓት ሁሉ ካያመድ ደርግን ነው የሚያነጻጽረው። ደርግ ሁሉ ጊዜ ኢህአዴግ በጣም ይደንቀኝ እና አቶ መለስ 10 ምናምን አመት ገዝተው ራሳቸው የሚያነጻጽሩ ከወደቀው ስርዓት ጋር የወደቀው ስርዓት መረጃ እንዲታፈን በአዋጅ ይከለክል ነበር። እኔ እንደው ማህበረሰቡንም እጠይቀው ይሄ ስርዓት ከደርግ የተሻለበት ስብዕና የትኛው ነው?
አንድ ነገር አለ የሚሉት አለ ተከትላለ የሞተ ነው ማይንዱ የሞተ ሰው አእምሮ የሞተ ሰው ራሱን የሚያወዳድረው በእውነት ከሞተ ሰው ጋር ነው ወይንም ከሞተ ድርጅት ጋር ነው። ወያኔ ምን ይላሉ መሰለስ የመጡ ሰሞን ረሰው ትገላላችሁ ለምን ነው የምትገሉት እስቲ እንዴ በደርግ ጊዜ 100 ነበር የሚሞተው አሁን 10 መሞቱ ለምን ነው እንትን የሚከነክናችሁ? እኔ የምለው መሞት ባይ ኢትሰልፍ ራሱ መሞት መግደል አንድን ሰው አንተ ልትፈጥረው አችልም። ፈጣሪ ነው የፈጠረው። ፈጣሪ የፈጠረውን ሰው አንተ ማትፈጥረውን ሰው ማጥፋት የለብህም። እና 100 ገደልክ 10 ገደልክ 1 ገደልክ መግደል መግደል ነው። ፕሪንሲፕሉን ነው የምንቃወመው። እነሱ ራሳቸውን የሚያነጻጽሩት ወደቀ ከሚሉት ደርግ ጋር ነው። ምክንያቱም ደርግ ሞቷል። የሞተ ጭንቅላት ስላላቸው ጭንቅላታቸው የሞተ ስለሆነ የሚያስበው ጊዜ ስለሞተ ነገር ነው። አሁን ስላለው ወደፊት ስለሚኖረው አስብ ስለወደፊት ማደግ አይናገሩ
ያንቺ መሰረታዊ ነገሩም ደርግም አንባገነን ነው ብሎ ነው እንግዲህ ወያኔም ጫካ ገብቶ ስርዓቱን ለመጣል 17 አመት የታገለውና ኢብን አሁን ላይ በጣም የሚደንቀኝ ነገር እነሱን ተቃውሞ አደባባይ የሚወጡም ሰዎች ወደ በረሃም የሚወርዱ ሰዎችን እንደ ሽብርተኛ የሚያዩበት ስነ ልቦናስ ምንድነው? እነሱ ያንን ስርዓት ተቃውሞ ጫካ ገብቶ ስርዓቱን ጥለው የመጡ ሰዎች የሚቃወመን ሊኖር አይገባም የሚሉበት መድረክ አይገባኝም። አፈና ዘዱ በጣም ይቀርታል።
ብዙ ጊዜ ወደ ሚዲያ እውነታን ለሚዲያ የሚያቀርቡ ሰዎች ወይም ደግሞ ኢንፎርሜሽንን ለህብረተሰቡ የሚያቀርቡ ሰዎች ላይ ተጽዕኖ ይፈጥራል ለዩ መንግስት እና ይሄ ደግሞ ያለ ነው። አሁን በኢትዮጵያ ውስጥ ከዚህ በፊት አሁን ሰሞኑን እዚህ ሚዲያ ለመጥቀስ ባልፈልግም የተወካዮች ምክር ቤት ውስጥ ታስተውሱ እንደሆነ አንድ የተወካዮች ምክር ቤት አባል እናንተ ከህዝቡ ቀድሟችኋል የናንተ ሬዲዮ የሚያስተላልፈውን አይሰማም ቴሌቪዥን የሚያስተላልፈውን አይሰማም ብዙ ኢንፎርሜሽን የሚያገኝበት ሌላ አማራጭ አለው ህዝቡ በየቤቱ ዲሽ አለው ብሏል ያያል ብዙ እውነታውን ይገነዘባል እስከማለት ደርሰዋል። እና ይሄንን ስናይ በህብረተሰቡ ላይ ተጽዕኖ የሚፈጥረው ማን ነው? እውነታን የሚገልጹ ሰዎች ላይ ራሱ በመንግስት ተቀጥረው የሚሰሩ የተለያዩ ሰዎችም እውነታን በሚዲያ በሚገልጹ ሰዓት ይታፈናሉ። አሁን ለምሳሌ በቅርቡ ምናስተውሳቸው አሉ አቶ ታዬ ደንዳአ የሚባሉ የኦሮሚያ ፍትህ ቢሮ ምክትል ስራ አስኪያጅ ናቸውና እኚህ ሰው ከቤታቸው ነው ታፍነው የተወሰዱት።
ባለቤታቸው ምን ያቋይ መስለኝም የት እንደታሰሩ አስተውሉ።
ባለቤታቸው ቀደም ጽዮን ግርማ ቪዮ ላይ ጠይቃቸው ስትመልስላቸው ነበር እዛ ላይ ያዳመጡ ነበርና ይሄ የሚያሳየው ምንድነው እኚህ ሰዎች ሆነ ተብሎ ነው የተገደሉት። እነዚህ 11 ሰዎች በሞቱት ሰዎች ዙሪያ በሰጡት አስተያየት ነው ለቪዮ የበሰጡት ነው እኚህ ሰው በደህንነቶች ከ10 በላይ በሆኑ ደህንነቶች ነው ከቤታቸው ታፍነው የተወሰዱት። እውነትን መግለጽ እንደ ሽብርተኝነት የሚያስመድብ ነው። በኢትዮጵያ ውስጥም ኢሳትና ሌላ አማራጭ ሆኖ ለኢትዮጵያ አማራጭ ሆኖትን መገናኛ ብዙሃንን መስማት ወይም ኢንፎርሜሽን ከዛ መስማት እንደ ወንጀል ነው የሚታየው። ያንንም ቤት ውስጥ ሲያይ የተገኘ ሰው ሁሉ ወንጀለኛ ሽብርተኝነት የሽብር ሬዲዮ ተደርገው ነው የሚወሰዱት። ለምን? እውነተኛና ሀቅ የሚናገሩት የኢትዮጵያ ሬዲዮና ቴሌቪዥኖች ብቻ ናቸው የማገጁ ፓርቲና ህዝብ መረጃን ሊያገኝ የሚችለው ከነዚህ ነጻ በሆኑ የትኛውንም ተቋማሚንም ደጋፊንም ባግባቡ በትክክለኛው መንገድ ለሚያስተናግዱ ሚዲያዎችን በማፈን የኢትዮጵያ መንግስት ይታወቃል። እነዚህንም እዛ ላይ የሚሰሩ ሰዎችንም ደግሞ እንደ ሽብርተኝነት እያየ ነው። ብዙዎች ከዚህ በፊት የምናያቸው ናቸው። ብዙ ጋዜጠኞች ታስረው አሁን በቅርብ የተፈቱም አሉ። ብዙ ጦማሪዎችም በፌስቡክ ላይ የሚጽፉ ጦማሪዎችም ታስረው ብዙ መከራ ደርሶባቸዋል። እና ይህንን አፈና በሚደረገበት ሀገር ውስጥ ነጻ ሚዲያዎችን አግኝቶ እነዚህ ነጻ ሚዲያዎችን በሚገባቸው ነገር መደገፍና ህዝቡ ትክክለኛ ኢንፎርሜሽን ለጆሮ እንዲያገኝ ማድረግ ከህብረተሰቡ ይጠበቃል ባይ ነው።
ያው እንግዲህ ዘውድ ያነሳው ነጥብ አለ። ይሄንን አፈና ልንቋቋምና ይሄንን አፈና ገርስሰን ሁሉም ኢትዮጵያዊ ነጻነቱ ይሄ ሐሳቡን በነጻ የመግለጽ ህገ መንግስታዊ መብቱም ይብን ዓለም አቀፋዊ ሰብአዊ መብቱም ይከበር ዘንድ የተለያዩ ተቋማትም ይሄንን መገናኛ ሚዲያ ወይም የሚዲያ ተቋማቶችን ማገዝ መሰረታዊ ነገር ነው። 25ኛ አመቶችን እናከብራለን። ሬዲዮን ማገዝ መሰረታዊ ነገር ነው። ኢሳት 8ኛ አመቱን በዓለም አቀፍ ዙሪያ በአንድ ላይ በመሆን የሚያከብርበት አፕሪል 28 ዝግጅት አለ። ሚዲያውን ማገዝ ተገቢ ነው።
በዚህ ላይ መብራቱ አንድ ነገር ብለዋል። የኢትዮጵያ ሬዲዮን 25ኛ አመቱን ሲያከብር ከ5ኛው አመቱ ባሻገር አዳዲስ ፕሮግራሞችን ለመስራት እቅድ ላይ ነው ያለው። ብዙ መሳሪያዎችንም ሬዲ ያደረገ ነውና በዚህ ውስጥ አድማጮቻችን በ0819100 ላይ እየደወላችሁ ይሄ ቢካተት እንግዲህ ያነ ፕሮግራም ቢኖራችሁ የምትሉትን ሐሳቦች ማቅረብ እንደምትችሉ ለመንገዳችን ልትቀስ ብየ
ፕሮግራማችንን ከመጣቀላላችን በፊት አንድ ነጥብ ማንሳት ፈልጋለሁ። ይሄውም ባለፈው ከዛሬ 2 ሳምንት በፊት መሰለኝ ፕሮፌሰር ግርማ ብርሃኑን አቅርበን ነበር። የጎተንበርግ ዩኒቨርሲቲ የኤጁኬሽን ፋኩልቲ ፕሮፌሰር የሆኑትን እሳቸው ብዙ አወያይ ነጥቦችን አንስተው ነበር። በተለይ ኢትዮጵያ ውስጥ አሁን የሀገር ውስጥ ኮሎኒያሊዝም ይካሄዳል ይላሉ። በኢንተሌክቹዋሉ ላይ የዘር ማጥፋት ተጀምሯል ይላሉ። የዘር ማጥፋት ይካሄዳል ይላሉ። እሱን ደግሞ እሳቸው በራሳቸው ቃል ኤምፒሪካል ማለትም በቁጥር ባህዝ በተጨባጭ ማስረጃ ያለ ነው። የዓለም አቀፍ ማን ነው የኢንተርናሽናል ያቀረቡት ፔፐር አለ ለኢንተሌክቹዋሎች። እሱም በተመለከተ ከእሳቸው ጋራ ሰፊ ውይይት አንድ ሰዓት በላይ የሚፈጅ ውይይት ለማድረግም ፕላን አለን። በሚቀጥሉት 2 ሳምንቶች ውስጥ ሰፋፊ ውይይቶች ይኖሩናል። እሳቸው ጋርም ቀጠሮ ይዘናልና የላኩልንም ወረቀቶች አሉ። እሱን አያይዘን ከእሳቸው ጋርም ውይይት እናደርጋለን። እንግዲህ አድማጮቻችን በሚቀጥሉት ሳምንታት ውይይቶቻችን ላይ እንድትካፈሉ እየጋበዝናችሁ መልካም ሳምንት እስከ ሳምንት እንምላችሁ። እኔ አህመድ፣
እኔም ዘሙ፣
እኔም መብራቱ
እና የአብይ ወንድማችን አብይ የቴክኒኩና የማን ነው ምንድን ባለው ፌስቡክና የኢንተርኔቱ ኃላፊ
አብይ ዋና አጋፋሪ በመሆን እንግዲህ ያገለግለው ቆይቷል። ሙዚቃዎችንም ቆንጆ ቆንጆ ሙዚቃዎችን ሚክስ ያረገ ለአድማጮቻችን ጋብዞልናል። እናመሰግናለን። በዚህ አጋጣሚ እንግዲህ አመድ እስከ ሳምንት ቸረን ሰንብት ብለን ዝጋ ስንብት ነው።
አዎ እኔ እስከ ሳምንት መልካም ሳምንት ሳልኩኝ አንድ አድማጫችን ግን ይሄን አይወዱትም። ግን እኔ ስለምወደው እኔ ለዋል እሳቸው ስለማውቁ እሳቸውን የሰበሙበት ጊዜ ይነግሩኝ ይሆናል። ግን በፍቅር ሁለታችንም የምንላለን።
አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ተፋፊ በማይረባ ምክንያት አንዳንድ ሰው አለ በገዛ የሚያበረታ በጥንቶች ዋሳሉ መርዙ የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምባሉ ለሰው ተጨናቂ። አንዳንድ ነገሮች ብዙ ያስገሩ አንዳንድ ነገሮች ብዙ ያስገሩ ምንም ሀሳብ የማድረግ
ማትሪ ክፍት ነው። ዘጊቱ የደረሰን አጭር መልእክት አለ። እጅግ በመንወደውና በመናከብረው አባታችን ባቶ ታምራት አዳሙ ህልፈት የሰማችሁን ሀዘን ለመግለጽና በቀብሩ ስነ ስርዓት ላይ አባ ወይም የተለያዩ እንዳታዎችን ለማድረግ ላሰባችሁ ወገኖቻችን ሁሉ በቅድሚያ ከፍተኛ ምስጋናችን እያቀረብን የአባታችን ያቶ ታምራት ራእይና ህልሙ የመድኃኔዓለም ቤተክርስቲያን ተገንብቶ ማየት ስለነበረ ይህን ራእይ በህይወቱ ኖሮ ማየት ባይችልም እኛ ልጆቹ ህልሙ የተሳካ እንዲሆን ያሰባችሁትን ስጦታ ሁሉ በአባታችን ስም ለመድኃኔዓለም ቤተክርስቲያን ህንጻ ማሰሪያ በተከፈተ ባንክ ቁጥር 6195429903 ወይም በስዊስ 123364697 እንድታስገቡ ይላል። ኢትዮጵያ ድምጽ ሬዲዮኑ ይሄንን ውሳኔ በመቀበል ሊያስቀምጥ ያሰበውን አበባ በሱ ምትክ ለመድኃኔዓለም ቤተክርስቲያን የዛን ስጦታ ያደርጋል። በዚህ አጋጣሚ ለመግለጽ ነው። አመሰግናለሁ።